ህዝቡን ከመናቸው ታደናቸዋለን ካጣታቸው ያደናቸዋልና ስሙን ኢየሱስ ትለዋለህ። መጥምቁ ዮሐንስ የእግዚአብሔር ልጅ ኢየሱስን በአደባባይ በህዝብ ፊት ባየው ጊዜ የተናገረው ስለሱ እነሆ የዓለምን ኃጢአት ምንም ያረግ የሚያስወግድ የእግዚአብሔር በግ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ማዕከላዊ ትልቁ ነገር ኃጢአትን ምን ማድረግ ነው? ማስወገድ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ኃጢአትን የሚያስወግድበትን ምስጢር እና የዛን በዛ በጌታ በኢየሱስ ክርስቶስ የተካሄደውን የማዳኑን ሥራ የምንመለከትበትን ጸጋ እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። አንገቶቻችንን ዝቅ አድርገን የእግዚአብሔርን ልጅ ኢየሱስን ስም እንጠራለን። ክብር ምስጋና ለአንተ ይሁን የናዝሬቱ ኢየሱስ። በዚህ ቦታ ስላንተ ወንጌል፣ ስላንተ ድንቅ የማዳን ሥራ፣ በማንነት ስለተገኘው የክብር ሕይወት ልንነጋገር በፊት ነን። ወደ እውነት ሁሉ የሚመራ ያንተ ጸጋ በመካከላችን እንዲሆን እንዲያግዘን እንዲያስተምረን እግዚአብሔር ሆይ የቃልህን ፍቺ እንዲያበራልን ለምናለን። የሚያንጽ የሚቀድስ የሚለውጥ ጸጋ በመካከላችን ይሁን። ጌታ ሆይ አንተ ስትገለጥ አንተን ስናውቅ ጌታ ሆይ እኛ እንለወጣለን። ክብር ምስጋና ለአንተ ይሁን። ይህን ጊዜ በኃይልህ በስልጣንህ ስራ አድርገው። የሚታይ የማይታይ የጨለማ ስራ፣ የሰይጣን አሰራር፣ የረቀቀ አጋንንታዊ ጥበብ ሁሉ በስመ ኃይል ይፍረስ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ሁለት ትልልቅ ነገሮች ነው እንግዲህ ኃጢአትን ከኃጢአት ሰዎችን ለማዳን የሚያደርገው። የመጀመሪያው በሰራነው ኃጢአት እግዚአብሔርን ባለመታዘዛችን የምንሞተውን ሞት ከዚያ ሞት ከኩነኔ ሞት እኛን ምን ማድረግ ማዳን። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአት ያመጣውን ውጤት በማስወገድ ያድነናል። ኃጢአት ምን ያደረገውን ያመጣውን ውጤት የመጀመሪያው የኃጢአት ውጤት ኃጢአት የምትሰራ ነፍስ እርሷ ምን ታደርጋለች? ትሞታለች። የኃጢአት ደሞዝ ምንድን ነው? ሞት ነው። ስለዚህ ኃጢአት የሚያስከትለውን ውጤት ማስወገድ የመጀመሪያው ትልቁ የጌታ ኢየሱስ ክርስቶስ ተልእኮ ነው። ክብር ለእግዚአብሔር። ከኃጢአት የተነሳ የመጣው ሌላው የሰዎች ችግር ሰዎች እግዚአብሔርን ባለመታዘዛቸው በሰይጣን ስልጣን ስር መሆናቸው ነው። የጌታ ኢየሱስ ክርስቶስ ኃጢአት ያመጣውን ውጤት መፍትሄ ሲሰጥ በሞት ላይ ስልጣን ያለውን ዲያብሎስን ምን ማድረግ መሻር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሶስተኛ ጌታ ኢየሱስ ክርስቶስ እኔና እናንተን ለኃጢአት እንድንገዛ የሚያደርግን ከኃጢአት በራሱ ሊለይ የማይችለውን ተፈጥሯችን ከኃጢአተኛ ተፈጥሯችንም ሊያድነን የመጣው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ የሰዎች ልጆች ከፍጥረታችን የቁጣ ልጆች ከሆንበት እኛን ማዳንም ነው። ኃጢአት ያመጣቸውን ውጤቶች ኢየሱስ ክርስቶስ መፍትሄ ሲሰጥ እነዚህን ሁሉ እንመለከታለን። የእግዚአብሔር ስም የተባረከ። እነዚህ ነገሮች ለጌታ ለኢየሱስ ክርስቶስ ቀላል ነገሮች አይደሉም። ዋጋ አስከፍሎታል። ጌታ ኢየሱስ የሞተው ሞት የድራማ የቲያትር ሞት አይደለም። የሞተው ሪል ሞት ነው። የቱን ያህል ኢየሱስ ክርስቶስ ሰማይና ምድርን የፈጠረ በመጀመሪያ ቃል ነበር ተብሎ የተነገረለት የእግዚአብሔር ልጅ የኔና የእናንተ ፈጣሪ የሚታይ የማይታየውን ካለመኖር ወደ መኖር ያመጣው ጌታ የቱን ያህል ከእኛ ጋር የእኛን ነገር የራሱ እንዳደረገ ለብዙ የሥነ መለኮት መምህራን ለብዙ የእግዚአብሔር ሰዎች ከጥንት ጀምሮ ሲያስደንቃቸው ሲያስገርማቸው ያለ እኛንም ሊያስገርመን የሚገባ ሰው የሆነበት ጥልቀቱና ሚስጥሩ ሰው የሆነበት ጥልቀቱና ሚስጥሩ። ስለዚህ ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ አዳኝ ሆኖ የተገለጠው ጌታ ፍጹም ሰው የሆነ ባህሪ ያለው ፍጹም አምላክ የሆነ ፍጹም ሰው የሆነበት ባህሪው እንደኔና እንደናንተ ስለነበረ የራበው የጠማው በምድር ላይ ተመላለሰ ደግሞ በተሰቃየው ስቃይ በመስቀል ሞቱ መከራው መራራ የነበረ እንደነበረ መርሳት የለብን። የጌታን ራት ስንወስድ ይሄንን በአንክሮ መመልከት አለብን። በጣም ጥልቅ መንፈሳዊ ህይወት የሚኖሩ የእግዚአብሔር ሰዎች በቤተ ክርስቲያን ከሚያደርጉት እጅግ የከበረ ነገር ቢኖር ህይወታቸው የሚመሰጥበት የጌታን ራት የሚወስዱበት አወሳሰድ ነው። ያ የጌታ መታሰቢያ ዝም ብሎ ሄዶ የሚበላ የሚጠጣ በአፋችን የሚጋባ እህል ብቻ አይደለም። ልባችንን ከመከራው ጋር እነካክተን ነው ያንን መውሰድ ያለብን። እግዚአብሔር የተመሰገነ ይሁን። ስለዚህ የጌታ ኢየሱስ ክርስቶስ መከራ በጣም ጥልቅ የሆነ መከራ ነው። ነገር ግን ጌታ ኢየሱስ ክርስቶስ ምንም ፍጹም ሰው ሆኖ የተቀበለው መከራ በእንዲህ ሁኔታ ቢታይም ፍጹም አምላክ ነው። እነዚህን ሁለት ነገሮች ፍጹም አምላክነቱንና ፍጹም ሰውነቱን ብዙ ሰዎች ለመረዳትም ለማስረዳትም በሞከሩት ሙከራ ከቤተ ክርስቲያን ተወግዘው መናፍቃን ሆነው ከትልልቅ ስልጣን አርክ ቢሾፕ ተብለው ከሚቆጠሩበት ከትልቅ ማዕረጋቸው ተወግዘው እንደ ተራ ሰው እስኪደረጉ ድረስ ያደረገ ነው። ክርስቶስ ዋጋ ያስከፍላል። የእግዚአብሔር ልጅ ኢየሱስ ክርስቶስን ማንነቱን ሰዎች አንድ እግዚአብሔር ሰው ሲናገር ይህንን ልረዳው ብትል ታብዳለህ፣ ልክድ አልገባኝም፣ ልክ እክደዋለሁ ብትል ትቆነናለህ አለ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው የሆነበትና ፍጹም አምላክነቱን በጣም የምንመሰጥበት ነገር ነው። ክብር ለእግዚአብሔር ይሁን። At the same time ደግሞ ስንመለከት የቱን ያህል ሰውን ከራሱ ጋር እንዳጠጋጋ እንመለከታለን። መንፈሳዊ ህይወታችን ውበቱ ጥንካሬው ኢየሱስ ለኔና ለናንተ ለሰው ልጆች ያደረገውን የምንረዳበት መረዳት ነው። የሃይማኖታችን ጉልበት የምንለማመደው ልምምድ አይደለም። መንፈሳዊ ልምምዳችን የጭንጋፍ ጭንጋፍ ነው። በህይወታችን የሚካሄደው ማንኛውም መንፈሳዊ ነገር የጭንጋፍ ጭንጋፍ ነው። በክርስቶስ የተደረገልን ነገር ከመረዳት የሚያልፍ ነው። በቃል የማይገለጥ ነው። ስለዚህ ብዙ ክርስቲያኖች ዛሬ ልምምድ ተኮር የሆነ ነገር ክርስቲያኑ ሁሉ እግዚአብሔር የሚያደርግለትን የሚሆነው በማሰቡ በጌታ በኢየሱስ ክርስቶስ የመመሰጥ ህይወት የለም። መጽሐፍቶች ብታነቡ በርካታ የእግዚአብሔር ሰዎችን ታሪክ ብታዩ የህይወታቸው ውበት በላያቸው ለታየው መልካም ነገር ሚስጥሩ ኢየሱስ ክርስቶስን በልባቸው የሚያስተውሉበትና የሚረዱበት ጉዳይ ነው። እግዚአብሔር ይሄንን ይለውጥልን። ዛሬ መመሰጥ የሚባል ነገር የለም። በጌታ መመሰጥ ሜዲቴሽን አለ። ብዙ ሰዎች ሜዲቴሽን ዛሬ በጣም የሚያሳዝናችሁ የስነ መለኮት ትምህርት ቤቶች ኢቫንጀሊካል የሆኑ የስነ መለኮት ትምህርት ቤቶች ኢስተርን ሪሊጅን ታይፕ ኦፍ ሜዲቴሽን ይለማመዳሉ። በርካታ በሆኑ ቸርቾች ውስጥ ዮጋ ማስታወቂያ ይደረጋል። እኛ በምናመልክበት ቤተ ክርስቲያን ይህ ዮጋ ማስታወቂያ ያለ ባይዘወይ እዛ ያሉት አባላቶቹ ሰውን ለመማረክ ለመያዣ ዮጋን አንዳንዶቹ እንደ ኤክሰርሳይዝ ያደርጉታል። ዮጋ ሪሊጅስ የሆነ ኔቸር አለው። ኢስ ቨሪ ዴንጀረስ። ዛሬ ሰዎች መመሰጥን ሜዲቴሽንን በኢስተርን ሪሊጅን አኳያ ነው የሚያዩት። እኔና እናንተ ስለ ራሳችን አይደለም እንመሰጠው፣ ስለ እግዚአብሔር ልጅ ስለ ኢየሱስ ነው። መጽሐፍ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስን የአይነ ልቡና ብርሃን እግዚአብሔር እያበራልን ብናውቀው ብንረዳው፣ ውድ ወገኖች እቺ እሱ የፈጠራት ፀሐይ እንኳን በቆዳችን ላይ በአጥንታችን ላይ ኢምፓክት ትፈጥራለች። የጌታ ክብር ከፀሐይ ይበልጣል። ክብር ለእግዚአብሔር። ሰዎች አንድ የሆነ ነገር መልካም ነገር ሰምተው ፊታቸው ይፈካል። ሀዘን ሰምተው ፊታቸው ይጠቁራል። ጌታ ኢየሱስ ክርስቶስ ፈጣሪያችን ብናስበው ብናስተናግደው የህይወት ለውጥ ማግኘት የምንችለው በኢየሱስ ክርስቶስ በመመሰጥ ነው። እንገራችሁ ኢየሱስ በፍቅር ያዛችሁ። ኢየሱስ በፍቅር በእውነት ያዘ። ሌላ ምንም ነገር መመኘት እስከማትችሉ ድረስ ሁለመናችሁ ኢየሱስ 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 እንዲል በእውነት እግዚአብሔር ይርዳ። ሌላ ምኞት ሊኖረን አይገባም። የነዋይ ይህንን አጽናፈ ዓለም ካለመኖር ወደ መኖር ያመጣው ለእኔና ለእናንተ ሲል ዓለም ሥጋ ሆኗል። ከዚህ የበለጠ ለሰው የሚደረግ ምን ነገር አለ? ብዙ ሰዎች ሃይማኖታቸውን የሚለኩት የእግዚአብሔርን ደግነት በሕይወታቸው የእግዚአብሔር መጎብኘት የሚያዩት በመንፈሳዊ ልምምድ ነው። አይደለም፣ አይደለም፣ አይደለም። እግዚአብሔር ይህንን የምናይበትን ጸጋ ይስጠን። ነገ አንዳንድ ሁኔታዎችን አካፍላችኋለሁ። ጌታ ኢየሱስ ክርስቶስ እኔና እናንተን ከኃጢአት ለማዳን ሲመጣ ሊትራሊ የእኔና የእናንተ ችግር ችግሩ እንዲሆን አድርጎ ወስዶ ሐኪም ሲያክማችሁ ህመማችሁን ህመሙ አያደርግም። ባለሙያ ችግራችሁን፣ ጠበቃ ችግራችሁን ሲወስድ የራሱ ኖርማል የሆነውን ላይፉን በማይነካ ሁኔታ ነው የሚረዳው። ኢየሱስ ክርስቶስ ኃጢአታችንን በላዩ ላይ ተሸክሟል። ይህንን በአንክሮ ካልተመለከታችሁት በምላሳችሁ ብታነበንቡት አይሆንም። በልባችን ልንነካ ይገባል። እኔ ብዙ ጊዜ ሰዎች በተለይ ኢትዮጵያውያኖች ይቅርታ አድርጉልኝ፣ ሰዎች የሚያደርጉላቸውን ነገር በማስተዋል አይወስዱትም። ከሰው አንድ ነገር ወስደው ለልጆችን ሁሌ የምንላቸዋለሁ፣ ሰው ቤት ሄደን ስንመገብ ስንጋበዝ፣ ፕሊስ ሊስን፣ እነዚህ ሰዎች ጊዜያቸውን ወስደው ነው ምግብ የሰሩት። ቤታቸውን እንደዚህ ከፍተው እኛን ሲያስተናግዱ ዩ ኒድ ቱ አፕሪሺየት። ዝም ብሎ ልማድ አድርጋቸው አትውሰዱ። ልማድ ይሆንብናል። የእግዚአብሔርን ነገር በልማድ አታነብንቡት። በአንክሮ በማስተዋል በመረዳት የጌታን ነገር መውሰድ አለብን። የምንማረው ትምህርት በቮሊዩሙ ለውጥ አያመጣልን። ካስተዋልነው ብቻ ነው ለውጥ የሚያመጣልን። የትምህርት ብዛት ሲፈራረቅ ቢሆን ለውጥ አያመጣም። የሚያስፈልገው ጥቂት ወይም አንድ ነገር ነው። እግዚአብሔር ልጅ ኢየሱስ ክርስቶስ ላይ የተሰበሰበ ልቦና ያለው ሰው የእግዚአብሔርን ሰንበት ያርፋል። ክብር ለእግዚአብሔር። ሰንበት በሕይወቱ ይታወጅለታል። የእግዚአብሔር ስም ብሩክ። ጌታ የመሰጣቸውን ሰዎች ብትመለከቱ እንዴት እንደሚሆኑ አንድ ጊዜ አንድ ወንድም በሰርጉ ላይ ማታ በራት ቦታ ላይ ቃል ካላካፈል ካለ አረ ቀኑ ሲሰበክ ነው ያለው ተዋክ ብለው በፍጹም ካልሰበክ ካለ ምን ልስበክ ብዬ በልቤ ሳስብ ጌታ በእንግድነት ወይስ በባለቤትነት የሚል ርዕስ በልቤ ውስጥ መጣ። ኢየሱስ የቤታችን እንግዳ ነው ወይስ የቤታችን ባለቤት ነው? ኢየሱስ በሕይወታችን እንግዳ ነው ወይስ ተጋባዥ? እንግዳ ነው ወይስ ባለቤት ነው? ማርያምን በቤቷ እንግዳ አደረጋት። እንደዚህ ካላረገን ኢየሱስ ካልመሰጠን ነገሮች ትክክል አይሆኑ። ጠበቃ ሆኖ የሚቆመው ለማርታ ድካም አይደለም። ጠበቃም የሆነው ለአገልግሎታችን አይደለም፣ ለሱ በምናሳየው ዲቮሽንና መሰጠት መገዛት ነው። ማንም አይወስድባትም ብሎ ጠበቃ ሆኖ የቆመበት ጉዳይ የማርያም ምርጫ ነው። እስኪ ታያችሁ እናንተ ብትሆኑ ማርታና ማርያም እንሆንና በአይነ ህሊናችን እንመልከት። ኢየሱስን እንግዳ አድርገን ቤታችን መጡ። አብረውት የመጡትን ደቀ መዛሙርት እሱንም በክብር ለማስተናገድ የሚበላውን የሚጠጣውን እንደ ልማዱ ለመስራት ለማርታ ካቅም በላይ እና በቤቷ ተቀብለው እህቷን ልታግዛት አለመቻሏ በጣም የሚያሳስብ ነው። በዚያ ቦታ ማንን ማናገር ይቀላል? ኢየሱስን ስለ እህት ማናገር ይቀላል ወይስ እህትን በእህትነቷ ማናገር ይቀላል? የቱ ነው የሚቀለው? እስኪ አስቡት። ማርታ እህቷ እንድትረዳት ማርታን ማርታ ማርያምን ታናገራት ወይስ ማርታ ኢየሱስን እባክህን እህቴ እንድታገለግል እንድትረዳኝ እንዲህ አይገድህም ወይ ትበል? እስከዚህ ድረስ ማርያም የሆነችበት ሚስጥር ምንድን ነው? በቤቷ ለምን ኢየሱስ እንግዳ አረጋት? ኢየሱስ እኛ የምናደርግለት አይደለም፣ ያደረገልን ነገር የማይጠገም ነው። ክብር ለእግዚአብሔር። አንድ ልጅ ከብዙ ዓመት በፊት ጌታን እኔ ጓደኝነትም ትውቅም የለንም፣ ግን የሰፈር ልጅ ነው። ስወጣ ስገባ የዋለው ብዙ ጊዜ በክተራ በሚባለው ወቄራ አካባቢ ሰካራምና እንደው ዝም ብሎ ህይወቱ የተጎሰቋቆለ ሰው ነው። ስራ ሊኖረው ይችላል። እና ከነታት አንድ ቀን ብራ ምንድነው ወንድማማች ቤተ ክርስቲያን ላገለግል ተጋብዤ ሲሄድ በራፍ ላይ ሲያስተናግድ አየሁት። ጌታ ይመስገን የልጅ ጌታን አገኘ ብዬ በጣም ፕሮግራሙ ተደርሶ ስለነበር ሰላም ብዬው ደስታዬን በፈገግታ ገልጬለት ላናገረው ስላልተመቸኝ ገባው። በሌላ ቀን ከስንት ጊዜ በኋላ እንደሆነ አላቅም፣ ከሳምንታት በኋላ ሰክሮ ሚኒባ እንትን ውስጥ ውይይት ውስጥ አየሁት። አፈርኩኝ። በሌላ ጊዜ እዛ ቤተ ክርስቲያን ሳገለግል እንደዚህ ደግሞ እንደገና አየሁት ሲያስተናግድ። እውነቴን ነው የምነግራችሁ፣ ሁለተኛ ጊዜም ሰክሮ አየሁት፣ በሶስተኛ ጊዜም እዛው ቸርች አየሁት። እባክህ ላናግርህ እፈልጋለሁ አለኝ። ምን ነው አልኩት። ጊዜ ስጠኝና ላናግርህ አለ። እሺ አልኩት እና ገነት ሆቴል ጋበዝኩት። እዛ ቁጭ ብለን ለስላሳ እየጠጣን ሁልጊዜ ከጌታ ጋር እንድኖር ምን ላደርግ አሳዘነኝ። ለካ ከጌታ ጋር ለመኖር ብሎ ነው አስተናጋጅ ሆነው። እና እግዚአብሔር በእውነት ለዚህ ሰው የሚረባው እንድናገር ወደ ጌታ በልቤ ተመለከትኩ። እግዚአብሔር ውለታ ይስራልህ አልኩት። ጌታ ውለታው ሳይማርከን አገልጋይ መሆን ጥሩ አይደለም። ኢየሱስ ሲረታችሁ ስታገለግሉ አገልግሎታችሁ ምን ይሆናል? የጌታ ፍቅር ምን ይለናል ነው ያለው ጳውሎስ። ግድ ይለናል፣ ግድ ይለናል። ዝም አያሰኝም ኢየሱስ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ በጌታ መመሰጥ አለብን፣ መወሰድ አለብን። ሙልጭ አርጎ ሊወስደን ይገባል። ክብር ለእግዚአብሔር ይሁን። እንኳን እዚህ በምድር በሰማይ ኃጢአት በሌለበት አክሊላችንን ያስወልቃል። ክብሩ በሰማይ እንኳን አክሊላችንን ያስወልቃል። ኢየሱስ ክርስቶስ በጣም ሊመስጠን ይገባል። ክብር ለእግዚአብሔር ይሁን። ከዚህ የሚያድነን በጣም ቱ ማች ሰልፍ ካንሽስ መሆን የኃጢአት አንዱ ባህሪ ነው። ባይዘወ ኤክስትሪም ሰልፍ ካንሽስነስ የኃጢአት አንዱ ባህሪ ነው። ሰዎች በእግዚአብሔር ሲወሰዱ ሲመሰጡ፣ እግዚአብሔር ልባቸውን ሲወስደው እንዴት ያለ አይነት ህይወት እንደሚኖራቸው እግዚአብሔር እንድናስተውል ይርዳል። ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ ሞታችንን በሞቱ ክብር ለእግዚአብሔር ይሁን ሞቶ ነው ያዳነ። አስተውሉ፣ ሞቶልኝ ነው ያዳነ። ኢማጂን ይህን እንኳን ብቻ ብንወስ እኔ ብዙ ጊዜ ስጸልይ እንደዚህ እኔ ልሞተው የሚገባውን የእኔን ሞት ነው የሞትከው። ልባችንን ወደ መከራው ማስጠጋት አለብን። ይሄ በዶክትሪን አትድኑም ወገኖች። መጽሐፍ ቅዱስ ጥቅስ እየጠቀሰ የደህንነት ትምህርት እያለ ጥቅስ እያነበነበ ሰው የጌታ ኢየሱስን አዳኝነት የሞተለትን ጌታ ሳይወድ ድኗል የተባለ ማት ህዝባል። እኔ እውነቱን ነው የምነግራችሁ። ስለ ደህንነት ስለ ሳልቬሽን ሳስተምር፣ ክትትል ትምህርት ሳስተምር እኛ ጋር ሰዎች መጥተው አባል የሆንኩበትን ቀን መለወጥ እፈልጋለሁ ይሉኛል። ምን ነው ስላቸው ዛሬ ነው ጌታ ነው የጌታ ኢየሱስ ክርስቶስ ውለታው የገባው ሰው ነው የሚድነው። ክብር ለእግዚአብሔር ይሁን። ዶክትሪን በማነብነብ አትድኑ። መጽሐፍቶች ዓላማ አላቸው። ኢንፎርሜሽን ማስተላለፊያ አይደሉም፣ ወደ ኢየሱስ ማምጫ ናቸው። ክብር ለእግዚአብሔር ይሁን። ሰው በመጽሐፍት ብርሃንና እውነት ሲመጣ ወደ ጌታ ይንበረከካል፣ ይሰግዳል። ኢየሱስን ይወደዋል፣ ኢየሱስን ይወደዋል። ኢየሱስ የሚወደድ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። አይውሽ ይህን እንደዚሁ እየተነጋገርን በቆየን። የጌታ ስም ብሩክ ይሁን። ስለዚህ ኃጢአታችንን ያስወገደው የእኛን ሞት ሞቶ ነው። እስቲ ይህን ብቻ ሜዲቴት አድርጉ ለአንድ ሰሞን። እኔ የምሞተውን ሞት ኢየሱስ ሞቶልኛል እያላችሁ ልባችሁን ሰርስሮ ይሄ እውነት ይግባ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ እዳይን ብቻ አይደለም የከፈለው። ጌታ ኢየሱስ ክርስቶስ እኔና እናንተን የሚያድንበትን ሁኔታ መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 3 ላይ ተመልከቱት፣ ወደ ጌታ ልጆች ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። በሕግ የተገለጠ የእግዚአብሔር ጽድቅ አድርግ፣ ይህን ብታደርግ በሕይወት ትኖራለህ ነው። አታድርግ፣ ባታደርግ በሕይወት ትኖራለህ ነው። ስለዚህ መጽሐፍ ቅዱስ በብሉይ ኪዳን የተገለጠውን ጽድቅ ነው አስቦ በሕግና በነቢያት የተመሰከረለት፣ ብሉይ ኪዳን የመሰከረለት፣ የሙሴ ሕግ የመሰከረለት፣ ነቢያት የመሰከሩለት። የማን ጽድቅ ተገልጧል? እኔ ክትትል ትምህርት ሳስተምር የደህንነት ነገር ሲማሩ እኛ ጋር ሰዎች ጌታን በማመን ምን አገኘ ስትባሉ ሲጃራ ማጨስ አቆምኩኝ እንዲህ ልማድ ነበረኝ ተውኩ ብትሉ ወፈፌ ናችሁ እላችኋለሁ። አብዳችኋል። ሰው ለገንዘቡ ሲል፣ ለተለያየ ነገር ሲል፣ ለሞራል ጉዳይ ሲል፣ ለጤንነቱ ሲል እነዚህን ማንም ይተዋል። ውድ ወገኖች ጌታን በማመን ያገኛችሁት ምንድን ነው ሲባል ይሄን መናገር ያልቻለ ሰው መንፈሳዊ ዳፍንት የያዘው ነው ብዬ ነው የማምነው። እናንተንም እግዚአብሔር ዳፍንት እንዳይዛችሁ እግዚአብሔር እንድታስተውሉ ይርዳችሁ። ምንድን ነው እሱ እዚህ ላይ ያለው? አሁን ግን የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ ሃሌሉያ፣ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በኢየሱስ በማመን ምን አገኛችሁ? የእግዚአብሔር ጽድቅ። የእግዚአብሔር በሆነ ጽድቅ ያጸደቀን ጌታ ነው። ክብር ለእግዚአብሔር። ሰው ኢየሱስ ክርስቶስ እንደምንድን ነው ማየት ያለበት? የእግዚአብሔር ጽድቅ። ሙሴ የእግዚአብሔርን ጽድቅ በሕግ ገለጠ፣ በማስተማር ገለጠ፣ በድንጋይ ላይ በመጽሐፍ ገለጠ፣ በማንበብ ገለጠ። በአዲስ ኪዳን የእግዚአብሔር ጽድቅ ኢየሱስ ሆኖ ተገለጠ። ክብር ለእግዚአብሔር። ኢየሱስን በማመን ምን አገኛችሁ? የእግዚአብሔርን ጽድቅ። ክብር ለእግዚአብሔር። ለምን? እርሱም ለሚያምኑ ሁሉ የሆነ። አብራችሁን በሉት እስኪ፣ እርሱም ለሚያምኑ ሁሉ የሆነ። አብራችሁን በሉት፣ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስን ስታምኑ ኃጢአታችሁን እግዚአብሔር የደመሰሰበት ያዳነበት ጉዳይ እስከዚህ ድረስ ነው። የኔን ኃጢአት ተሸካሚ ብቻ አይደለም ኢየሱስ፣ የኔን የራሱ እንዳደረገ የእርሱ የኔ ሆኗል። ትላንትናም ሰሞኑንም ይህን ሳላነብላችሁ አልቀርም። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስንመለከት ሐዋርያው ጳውሎስ እንደዚህ ይላል፣ ክርስቲያን የሆነ ሁሉም በልቡ ሊይዘው ይገባል። እኛ በእርሱ ሆነን በሉ። ክብር ለእግዚአብሔር ይሁን። አድራሻቸው የት ነው? የት ሆነን ይላል። ክብር ለእግዚአብሔር። ሁሉ በእርሱ ነው። እኛ በእርሱ ሆነን ወገኖች፣ አብራችሁ ይበሉ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የሚለውን ታዳምጡታላችሁ። ምን እንድንሆን? እኔ ይህንን ቃል ድሮስ ሃሌሉያ፣ ምንድን ነው ማነበው እላለሁ፣ እዘላለሁ፣ ጮኻለሁ። የእግዚአብሔር ጽድቅ እንሆን ዘንድ ታዳምጣላችሁ የምታነቡትን። የእግዚአብሔር ጽድቅ እንሆን ዘንድ፣ የእግዚአብሔር ጽድቅ እንሆን ዘንድ። ሃሌሉያ። እንደው ይሄን ልሰነዋል እንኳን ለተገበረው ወገኖች የእግዚአብሔር ጽድቅ ነው ዘን ኃጢያት ያለወቀው ንርሱን ስለኛ ምን አረጋ ኃጢያት አደረገ። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ የእግዚአብሔር ጽድቅ ነው። የማን ጽድቅ ነው? የእግዚአብሔር ነው። ይሄ ጽድቅ ለኛ የተገለጠው አመነ ነው ለኛ እንዲሆን ነው። ክብር ለእግዚአብሔር። የእግዚአብሔር ጽድቅ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በማመን ነው የሚገኘው። ኢየሱስን በማመን በሚገኘው በዚህ ጽድቅ ሰዎች ጻድቃን ይሆናሉ። ሁለት ነገሮች ይሆናሉ። አንደኛ የእግዚአብሔር ስም የተባረከ ይሁን። ሰዎች የሰሩት ኃጢያት ሁሉ ይከደናል። ኢየሱስ ምን ይሆናል? ማስተሰሪያ ይሆናል። በብሉይ ኪዳን በቅድስተ ቅዱሳን ውስጥ ታቦቱ ሳጥን ነው። በሳጥኑ ውስጥ 10 ትእዛዛት አሉ። ጽላቱ አለ። ያንን የሚከድነው የስርየት መክደኛ ይባላል። የስርየት መክደኛው እግዚአብሔር ክብሩን የሚገልጥበት ሊቀ ካህኑን የሚገናኘው በስርየት መክደኛው ላይ ሆኖ ነው። እግዚአብሔር እኔና እናንተ ጋር ክብሩን የሚገልጠው የስርየት መክደኛችን ማን ነው? ኢየሱስ። ክብር ለእግዚአብሔር። የስርየት መክደኛችን ኢየሱስ። በጸሎታችሁ አይደለም ክብሩ የሚገለጠው፣ በጾማችሁ አይደለም። የፈለገ ነገር መንፈሳዊ ኤክሰርሳይዝ ብናረግ አይሆንም። የስርየት መክደኛው ሳይኖር የፈለገ የሰባ ሙክት አርዶ የፈለገ ንጹህ መስዋዕት ይዞ ደም ይዞ መጥቶ የስርየት መክደኛው ሳይኖር እግዚአብሔር ክብሩ አይገልጥም። የስርየት መክደኛው በቦታው መሆን አለበት። ክብር ለእግዚአብሔር። የስርየት መክደኛችን ማን ነው? ኢየሱስ። ስለዚህ ኢየሱስ ክርስቶስ እኔና እናንተን አጽዳቂያችን ነው፣ ያጸድቀናል። በዚህ በሮሜ ምዕራፍ 4 ላይ ስንመለከት የሚያጸድቀን ኢየሱስ ክርስቶስ በጣም የሚያስደንቅ ነገር ነው። ምን ያህል ሙልጫነን ነፃ የሆነ የመጽደቅ ሥራ ለእኛ እንደሚደረግልን ሲናገር እንደዚህ ይላል። ቁጥር 3 ላይ መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሠራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ በርስቲ ሃሌሉያ። አፍሪካን አሜሪካን ቸርች ሆን እየዘለሉ ነው የሚጮሁት። ለማይሰራ በሉስቲ
ለማይሰራ።
ከዛ ምን ይላል? ኃጢአተኛውን በሚያጸድቅ ለሚያምን። ይሄ ኃጢአተኛ የሰራው ነገር የለም። የሰራው ነገር ምንድን ነው? ኃጢአተኛ ነው። ዳትስ የፕሮፐርቲው ያ ነው። ምንም ለመጽደቅ የሰራው ነገር የለም። ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል።
አሜን።
ኢየሱስን የእግዚአብሔርን ጽድቅ የተገለጠውን በማመኑ ጽድቅ ሆኖ ይቆጠርለታል። ይቆጠራል በሉ።
ይቆጠራል።
ይሄ ልምምዳዊ ነገር አይደለም። ሰው አይለማመደውም ይሄን ነገር። ይሄ ጽድቅ ሲቆጠርላችሁ ክንፍ ያወጣ ያቆጠቆጠ መልአክ የመሆን ስሜት አይመጣባችሁ። ይሄ ጽድቅ ከኛ ውጪ የሆነ ጽድቃችን ብለን የምንለው ኢየሱስ ነው። ይሄ ጽድቅ እንደ አይን እምነት ፈላጊ ነው። አንድ ሰው ስለ እምነት ሲናገር እምነት እንደ አይን ነው አለ። ያን አንድ ሰው አይን ልዩ ሊሆን ይችላል። በዚህ ካለ በኋላ አነጋግሩ። ምክንያቱም ይሄ ሰው አይን እምነት እንደ አይን ነው ሲል አይን ራሱን አይን ማለት አይናችሁ አይንን ራሱን የራሱን የራሳችሁ አይን አይናችሁን ያህል የሚያይ ሰው አለ? የለም። ወዴት ነው የሚያየው? ከሰውየው ውጭ ነው የሚያየው። እምነት በእምነት የሚገኝ በኢየሱስ ክርስቶስ በማመን የሚገኝ። ክብር ለእግዚአብሔር ይሁን። ደ ሞመንት ሰዎች ኢየሱስን ሲያዩት ይጸድቃሉ። ሲያምኑት ይጸድቃሉ። ኢየሱስ ጽድቅ ሆኖ ይቆጠርላቸዋል። ድሮ የድሮ ዘማሪዎች ጽድቄ ብለን እንዘምራለን አይደለም? ጦሬ የምዋጋበት አይደለም? ኢየሱስ ነው የኔ ጉልበት። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስን ስናምን ኢየሱስ ጽድቃችን ሆኖ ይቆጠርልናል። ምን ያህል ይቆጠራል? ምን ያህል ነው የሚቆጠረው? አይ ደረጃ በደረጃ ነው፣ በፐርሰንት ነው አይባል። እዚህ ፑልፒት ላይ ለመውጣት ደረጃ እንደምንወጣ ወደ እግዚአብሔር ጽድቅ ደረጃ በደረጃ አይደለም። The moment አንድ ሰው ኢየሱስ ክርስቶስን ሲያምን የእግዚአብሔር ጽድቅ ይቆጠርለታል።
አሜን።
የማን ጽድቅ? የእግዚአብሔር ጽድቅ። ልባችሁን ጥናችሁ ተመልከቱት። በወንጌል እውነት ላይ የምትመሰረቱት የእግዚአብሔርን እውነት በማስተዋል መውሰዳችሁ የእግዚአብሔር ጽድቅ ይቆጠርለታል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። ስለዚህ ሰውየው ምንም ጻድቅነት ላይሰማው ይችላል፣ ኃጢአተኝነቱን ስሜት ሊያይም ይችላል። ነገር ግን የእግዚአብሔር ጽድቅ ይቆጠርለታል። ስንት ፐርሰንት ነው የሚቆጠርለት? 100%። ክብር ለእግዚአብሔር ይሁን። ደረጃ በደረጃ ያድጋል። ክርስቲያኑ መንፈሳዊ ነገር ሞቅ ሲል ዛሬ ጽድቄ ከፋለ፣ ዝቅ ሲል ዝቅ ይላል አይልም። ቴምፕሬቸር አይደለም የሚቆጠርልን። የእግዚአብሔር ጽድቅ ቆጣሪ ያለው የሚቆጠረው ኢየሱስ ነው።
አሜን።
ክብር ለእግዚአብሔር።
አሜን።
ክብር ለእግዚአብሔር።
አሜን።
ኢየሱስ ሙሉ ያደርጋል።
አሜን።
ተመልከቱት ምን እንደሚል ዳዊት። ስለዚህ ጽድቅ ብጽህና ይናገራል ይላል። ምንድን ነው የሚለው ንጉሥ ዳዊት? አመጻቸው የተሰረየላቸው። አመጻቸው የሚለው ቃል ምንን ያሳያል? ባለቤትነትን ያሳያል። አመጻኞች አመጸኞች ካላችሁ እስቲ አቤት በሉ። አመጻቸው የተሰረየላቸው። ስርየት ያገኛችሁ እስቲ አቤት በሉ። አመጸኞች እስቲ አቤት በሉ። ምናችን ነው የተሰረየው? አመጻችን። ኡ ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። አመጻችን ተከደነ፣ ተሰረየ፣ ተደመሰሰ። ኃጢአታቸው ምን ሆነ? የሆነላቸው ምናቸው? ኃጢአተኞች እስቲ አቤት በሉ። ምን ሆነ ኃጢአታችን? ተከደነ። ክብር ለእግዚአብሔር። ጌታ ኃጢአቱን የማይቆጥርበት ሰው። ሶስት ነገር መሰረይ፣ መከደን፣ ደግሞ ኃጢአት ምን አይሆን አይቆጠርም። እኔ ዝለል ዝለል ይለኛል። እውነቴን ነው የምነግራችሁ። ክብር ለእግዚአብሔር። እኔ ለእኔ ይሄ የዕለት ዕለት ምግቤ ነው፣ መናዬ ነው፣ ቁርሴ ነው፣ ምሳዬ ነው፣ እራቴ ነው። ለምን እንደሆነ ታውቃላችሁ? ሁሌ ኃጢአተኛ መሆኔን አውቃለሁ። በተቆጠረልኝ ጽድቅ እግዚአብሔር እኔን መቀበሉ ያስደንቀኛል። ክብር ለእግዚአብሔር። ክብር ለእግዚአብሔር። ስለዚህ የጌታ የኢየሱስ ክርስቶስ ጽድቅ ለእኔና ለእናንተ ሲቆጠርልን አመጻችንን አስተስርዮ ኃጢአታችንን ከድኖ በሕይወታችን የሚታዩትን ኃጢአቶች መቁጠሩን አቁሞ እኔ አይደለሁም የመጻፍኩት። ይሄ ሪቨርስ ሊሆን አይችልም። ማንም ሊሽሩ አይችልም። ኢየሱስ ሞቷል። ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ በእንደዚህ ሁኔታ ነው ከኩነኔኛን የሚያድነን፣ በዚህ ሁኔታ። ነገር ግን ትልቁ የማዳኑ ዛሬ አበረችው ሊካፈል የምወደው በሕይወቱ ከኃጢአት ያድነናል። ዋው! ሕይወቱ። ብዙ ጊዜ ሞቱ ላይ ነው የምናተኩረው። ጌታ ኢየሱስ ክርስቶስ ኃጢአታችንን የተከደነበት የተሰረየበት፣ ኃጢአታችን እንዳይቆጠር ደምሳሽ ደሙን የሞተውን ሞት ብቻ ነው የምናስበው። ኢየሱስ የዓለም መድኃኒት የኃጢአት አስወጋጅ ሆነው በሞቱ ብቻ አይደለም በሕይወቱ ነው። ክብር ለእግዚአብሔር። ክብር ለእግዚአብሔር። ሮሜ ምዕራፍ 8 ሐዋርያው ጳውሎስ በምዕራፍ 7 ላይ በእምነት መጽደቅን አስተምሮ የጌታ ኢየሱስ ክርስቶስን የጸጋውን ባለጠግነት ሁሉ ካሳየ በኋላ የራሱን ሕይወት ምሳሌ አድርጎ የሚያቀርብ እንደሆነ በዚህ ላይ እናያለን። በርካታ የመጽሐፍ ቅዱስ ተማሪዎች በዚህ ላይ ብዙ different views interpretations አሉ፣ ትርጉሞች አሉ። እኔ ፐርሰናል የማምነው ይሄ የዳነ ሰው ልምምድ ነው ብዬ ነው የማምነው። እዚህ በመራፍ 7 ላይ ሰዎች ኃጢአት ከመያመጣብን ኩነኔ ጌታ ኢየሱስ ክርስቶስ እኔና እናንተን በማጽደቅ በስራችን ያላገኘነውን የእግዚአብሔርን ጽድቅ ክርስቶስን በማመን በተቆጠረ ጽድቅ አጽድቆናል። ክርስትና በዚህ ብቻ አበቃ። ኢየሱስ ከዚህ በላይ የሆነ ነገር ሊያደርግልን የመጣው ክብር ለእግዚአብሔር ይሁን። ከቶሆኑም ወደዚህ ዓለም ሲመጣ ዮሐንስ በወንጌሉ የወንጌሉ መጀመሪያ ያደረገው ነገር በርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ህይወቱ ለኛ ጠቃሚ እንደሆነ፣ ብርሃን አብሪ እንደሆነ፣ ከጨለማ መውጫ ማሸነፊያ እንደሆነ፣ ብርሃንም በጨለማ ምን ያረጋል? ይበራል። ጨለማ አላሸነፈውም። በርሱ ህይወት ጨለማ እንደሚወገድ፣ የሰይጣን ኃይል ሁሉ እንደሚደረሰስ ኢየሱስ ክርስቶስ በዚህ ሁኔታ ወንጌሉን አብስሮልናል። የኢየሱስን ወንጌል ዮሐንስ ክብር ለእግዚአብሔር ይሁን። በህይወቱ ከኃጢአት መዳን አለ። ብዙ ጊዜ ቤተክርስቲያን የጌታ ኢየሱስ ክርስቶስን በሞቱ የሚገኘውን መጽደቅ ብቻ አስተምራ፣ የኃጢአትን ስርየትና የኃጢአትን ይቅርታ ብቻ አስተምራ ማቆሟ ትክክል አይደለም። ይሄ ወንጌልን ያጎደለ ጉዳይ ነው። ስለዚህ ይህን ልንታረም ይገባል። የጌታ ኢየሱስ ክርስቶስ ማዳን በህይወቱም ያድነናል። ክብር ለእግዚአብሔር ይሁን። ሲመጣ የዓለምን ኃጢአት አስወጋጅ ነው እንደተባለ ሁሉ እርሱ ስለ ራሱ ሲናገር እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ስለዚህ ህይወትም ሊሰጠን ነው። እኛ ሙታን የነበርነውን የምንሞተውን ሞት የሞተልን ጌታ፣ ሞታችንን በሞቱ የሻረልን ጌታ፣ ጠላታችንን ዲያብሎስን በሞቱ ድል የነሳልን ጌታ፣ በቃ ዕዳ ብቻ ከፈልኩ የሚል ጌታ አይደለም። እኔና እናንተ ወደ ነበርንበት ሁኔታ እንዳንመጣ፣ ክብር ለእግዚአብሔር ይሁን፣ ወደ ነበርንበት ሁኔታ እንዳንመጣ የእኛን የራሱ ያደረገው ጌታ በራሱ ህይወት ሕያዋን ሊያደርገን ወደዚህ ዓለም የመጣው ለዚህም እንደሆነ መርሳት የለብንም። ስለዚህ ከኃጢአት መዳንን መጽሐፍ ቅዱስ በሮሜ 7 ላይ ያለውን ሁኔታ ስንመለከት ሐዋርያው ጳውሎስ በዚህ በሮሜ 7 ላይ ኃጢአትን ድል ለመንሳት እጅግ በጣም እንደተቸገረ ነው የምንመለከተው። ይሄ ነገር ልምምዱ ያልሆነ ክርስቲያን አይገኝም። ነገር ግን ጳውሎስ በዚህ ቦታ ላይ ትምህርት ሊያስተምረን ነው የሚያሳየን። እኔ እንደተረዳሁት ውድ ወገኖቼ፣ እንደገባኝ ኃጢአተኛነትን መረዳት መገለጥ ይጠይቃል። ጳውሎስ በዚህ ቦታ ላይ በሚያስደንቅ መገለጥ የተገለጠለትን ሁኔታ ነው የምናየው። ሐዋርያው ጳውሎስ የእግዚአብሔርን ሕግ እየታዘዘ ለመኖር ፈልጓል። እግዚአብሔርን ለማስደሰት ይፈልጋል። ነገር ግን አልቻለም። ይህንን ያለመቻሉን ሁኔታ ሲመለከት በዚህ ቦታ ላይ ጳውሎስ ምንድን ነው የሚለው? ስለ ራሱ አንድ አስደናቂ ሁኔታ ዲስከቨር ያደርጋል። ያገኘውን ሁኔታ አብረን እንመልከት። ሊታዘዘው ያልቻለውን ሕግ ቅዱስ ነው፣ ጻድቅ ነው፣ በጎ ነው በማለት በምዕራፍ 7 ላይ የሕጉን መልካምነት ሲናገር እናያለን። ቁጥር 12 ላይ እኔ ልታዘዘው ያልቻልኩት ልፈጽመው ያልቻልኩት ሕግ ምንድን ነው ይላል? ቅዱስና ጻድቅ በጎም እንደሆነ ይናገራል። ከቁጥር 13 ላይ ግን ስለ ራሱ ሲናገር ምን ይላል? እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም። ነገር ግን ምን ይላል? ለእኔ ኃጢአት ሆነ ይላል። በሌላ አባባል ምንድን ነው? ሕጉን ልታዘዘው ስፈልግ ከልቤ ስፈልግ እኔ ጋር ሲፈጸም ማየው ኃጢአት ነው። እና አንድ ነገር ፕሮዳክት ለመፍጠር አንድ ማሽን ውስጥ ብትከቱት ሳሙና ሰራለሁ ብላችሁ ወገኖቼ ሌላ ነገር ቢወጣ ምንድን ነው የምትሉት? ምንድን ነው የዚህ ማሽን ውስጥ ያለው ትላላችሁ። የከተትኩትን ነገር ምንድን ነው የሚለውጠው ትላላችሁ። ሕጉ ወደ ሰው ጋር መጥቶ ከሰው የሚወጣው ነገር ኃጢአት ነው። ሕጉ ትእዛዝ እያዘዘ ሰውን ከሰው የሚገኘው ነገር ኃጢአት ነው። እና ምን ይላል? ኃጢያትም በተዛዝ ምክንያት ያለልክ ኃጢያተኛ ይሆን ዘንድ ኃጢያትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለኔ ሞትን ይሰራ ነበር ይላል። በሰው ውስጥ ኃጢያት አለ። ኃጢያት ግን መገለጥ የቻለው በጎ በሆነው በዚህ በሕግ አማካኝነት ነው ይላል። በዚህ በሕግ አማካኝነት ነው እና ኃጢያትም የቱን ያህል ኃጢያተኛ መሆኑን ሊታወቅ በሕግ በኩል በጎ በሆነው ነገር ለኔ ሞትን እየሰራ ይገለጥ ነበር ይላል። ይሄ ራሱን የቻለ ሰፊ ትምህርት የሚጠይቅ ነው። ሕግ መንፈሳዊ እንደሆነ እናውቃለን። ችግር የለውም ሕጉ ጋር። እኔ ግን ከኃጢአት በታች ልሆን የተሸጥኩ የምንድን ነኝ? የሥጋ ነኝ። ሥጋንና ኃጢአትን አቆራኝቷቸዋል። ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ሰው ከዚህ ሥጋ ውስጥ እንዴት መውጣት ይችላል? እጅግ በጣም አስደናቂ ነው። የማደርገውን አላውቅም፣ የምጠላውን ያን አደርጋለሁ። ዳሩ ግን የምወደውን እሱን አላደርገውም፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እኔ ራሴ የማደርገው ልክ እንዳልሆነ አውቃለሁ። ሕጉ የሚያዘኝ መልካም እንደሆነ አውቃለሁ። ነገር ግን ሕጉ የሚለኝን አላደርግም። ሕጉ ምንም ችግር የለው፣ መልካም ነው። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም ይላል። እኔነቱን ኃጢአት ከሚያሰራው ኃጢአት ይለያል። እኔነቱን ኃጢአት ከሚያሰራው እኔነት ኃጢአት ከሚያሰራው ኃጢአት ይለያል። በእኔ የሚያድር ኃጢአት ነው እንጂ ይላል። በእኔነት ውስጥ ኃጢአት እንዳለ ይናገራል። የሚገርም ነገር ነው የሚናገረው። እንዳለም ይወሰድ ነው፣ ትርጉምም አስፈልገው። በእኔ ማለት በስጋዬ ይላል በጎ ነገር እንዳይኖር አውቃለሁና። ችግሩ ስጋው ጋር እንዳለ ያህል ይህንን ስጋ ምን ሊያደርገው ይችላል? ስጋዬ ውስጥ መልካም ነገር እንደሌለ አውቃለሁ። ፈቃድ አለኝ፣ ምርጫ መርጣለሁ፣ ስመርጣ ያለው መልካሙን ግን ማድረግ የለኝም። የመረጥኩትን ሕጉን ለመታዘዝ እፈልጋለሁ። ፈቃድ አለኝ፣ ምርጫ አለኝ፣ ላደርገው ግን የማድረግ አለ የለኝም። በስጋ ውስጥ ምን አለ? ኃጢአት አለ። ይህ ኃጢአት ሬዚደንሲ፣ አዳሪ ኃጢአት፣ ነዋሪ ኃጢአት፣ ቤተኛ ኃጢአት፣ ከስጋ የማይወጣ የማይለይ። ውድ ወገኖቼ፣ ከዚህ በፊት እዚህ ቦታ ሳስተምር አንድ ጊዜ ያስተማርኩት ነገር አለ። ኃጢአትን ለማስወገድ ብዙ ዘዴ ልንሞክር እንችላለን። በቤታችሁ ካርፔት ቢኖር የቤታችሁ ካርፔት አቧራ ያስነጠሰ ቢያስቸግር ቫክዩም ይደረጋል። ቆሻሻ ሽታ ቢያመጣ ሻምፑ ይደረጋል። ማጠቢያ ማሽን ተገዝቶ ይታጠባል። ይህ ሁሉ ተደርጎ ጠረኑ ቤት አላስገባ ቢል ቢያስቸግረን ምን ቢያደርገን ምን ታደርጋላችሁ? ካርፔቱን አውጥተን እንጥላለን። በሕግ ኃጢአት ማስወገድ አልተቻለም። በየትኛውም መንገድ ኃጢአት ከሥጋ መውጣት አልተቻለም። መፍትሄ የሚደረገው ምንድን ነው? እግዚአብሔር ሥጋን ማስወገድ። ጆሮ ያለው ይስማ። ዛሬ የምነግራችሁ ነገር you have to understand እግዚአብሔር ከሥጋ ያዳነን ሥጋን በማስወገድ ነው። ጆሮ ያለው ይስማ። ልብ ብላችሁ ተከታተሉ ወደ ጌታ ልጆች። ስለዚህ ከስጋችን እግዚአብሔር ይህን ነገር ማስወገድ አልቻለም። ተመልከቱት፣ የማልወደውን ክፉን ነገር አደርጋለሁና የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር አዳሪው ኃጢአት፣ ውስጣችን ያለው ኃጢአት ነው። እንግዲህ መልካሙን አደርግ ዘንድ ስወድ፣ ስመርጥ፣ ስፈልግ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። በአይምሮዬ ግን ተመልከት፣ ነገር ግን ይላል ተመልከቱ፣ ደስ ይለኛል። ነገር ግን በብልቶቼ ከአይምሮ ሕግ ጋር ምን የሚያደርገው የሚዋጋውን የሚዋጋውን በብልቶቼ ባለ በኃጢአት ሕግ ምን የሚያደርገኝ የሚማርከኝ የሚማርከኝ ማለት ምንድን ነው? ኃጢአት እንዳደርግ የሚያደርገኝ ለኃጢአት ባሪያ የሚያደርገኝ ለኃጢአት ተሸናፊ የሚያደርገኝን ሌላ ሕግ አለ። ምንድን ነው ይሄ ሕግ? ይህ የሚማርከው በብልቶቹ ውስጥ ያለ ሕግ ነው። የምን ሕግ? የኃጢአት ህግ የኃጢአት ህግ ብልቶች ውስጥ ሆኖ ምን ያደርገዋል? አይምሮ የእግዚአብሔርን ነገር ይመርጣል። እግዚአብሔር መታዘዝ ይፈልጋል። ቤተ ክርስቲያን መጥቶ በሰማው በስተሰበከለት በቅንቦና ታዘዛለሁ ይላል። ነገር ግን ሰደሌ በብልቶቻችን ውስጥ ያለው የኃጢአት ህግ ምን ያደርጋል? ቴክ ኦቨር አድርጎ ኃጢአት ስንሰራ እናገኛለን። የሚገርም ነው። ባጭሩ በጳውሎስ ውስጥ እንዲህ ከሆነ ይሄ በእኔ ውስጥ አይሰራም የሚል ሰው አለ? ይሄ ስለ እኔ እውነት ነው የሚል እጁን ያውጣል። ይሄ ነገር እኔን አይመለከተኝም የሚል ይሄ ምስራች ለእናንተ አይደለም፣ መሄድም ትችላላችሁ ወገኖች። ከዚህ በኋላ ያለው መፍትሄ ለእናንተ አይሆን። ይሄ ነገር የእናንተ እውነት ነው? ይህን ነገር በህይወት አይቻለሁ እስኪ ምትሉ አይዟቸው፣ አትፍሩ። እኔ ሁለት እጄን አውጣላችሁ፣ ሁለት እጄን ነው እኔ ማወጣላችሁ ወገኖች፣ እኔ አይቼዋለሁ። ስለዚህ በዚህ ቦታ ላይ ተመልከቱ፣ እኔ ምንኛ ጎስቋላ ሰው ነኝ። ጳውሎስ ከዚህ ለመዳን ምን አይነት መካሪ አጣሁኝ? እንደው የሚጸልይልኝ ሰው በቅባት በዘይት የሚያሻሸኝ አላለ። ምንድን ያለው? ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ከምን? ከዚህ ሰውነት፣ ከዚህ ስጋ ኃጢአት ከሚያድርበት ማን ያድነኛል? ማን ነው የሚያድነኝ? ከኃጢአት መዳን ከሰውነት መዳንን ይጠይቃል። ለዚህ ሞት ከተሰጠ ሰውነት መዳንን ይጠይቃል። ኢየሱስ ለዚህ መፍትሄ ሰጥቷል። ክብር ለእግዚአብሔር። ይህንን አብረን እናያለን። ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት እገዛለሁ። እኔ እዚህ ውስጥ በእንግሊዝኛ መጽሐፍ ቅዱስ በተለይ ብታነቡ እኔ የሚለው 27 ጊዜ ባልሳሳት ከ27 ጊዜ ማንስ እኔ ነው። እኔ በብልቶች ውስጥ ባደረው ያደረውን ኃጢአት ያላወቀ እኔ እግዚአብሔር በክርስቶስ በብልቶች ውስጥ ካደረው ኃጢአት ነፃ የሚያወጣውን ምስጢር ያልገባው እኔ በጎ ነገር በሚመኘው አይምሮ ብቻ በአይምሮዬ መንፈሴም አይልም እዚህ ላይ መንፈስ ቅዱስ አይልም፣ በአይምሮዬ ለእግዚአብሔር ግን ገዛለሁ። ሊገዛ ይፈልጋል፣ እግዚአብሔርን ሊታዘዝ ይፈልጋል። ነገር ግን ሲያቅተው ይታያል። መፍትሄው የት ጋ ነው ያለው? የኢየሱስ ማዳን የት ጋ ነው እዚህ ላይ ያለው? የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ እንዲህ ጩኸት እንዲጮህ እንዲህ ደስፔሬት እንዲሆን እንደዚህ ባለው ሁኔታ ተስፋ እንዲቆርጥ ላደረገው ለኃጢአት ችግር ኢየሱስ የሰጠውን መፍትሄ እግዚአብሔር ያብራል። ምዕራፍ 8 ላይ ምን እንደሚል ተመልከቱ። ዝቅ ብዬ ነው የማነበው ቁጥር 3 እና 4። ይህን ቃል ሁሌ መስበክ አለብኝ ብዬ ነው የምለው። ለምን? የእግዚአብሔር ሕዝብ ቶሎ አይረዳውም። ይህን ስሰብ ሁሌ አዲስ ነው ይሉኛል ሰዎች። ከስጋ የተነሳ ስለደከመ በሉ። አያችሁት? ስጋን አይታችሁታል አይደለም? ህግ ጳውሎስን ያዘው ነበረ፣ ይሄን አድርግ ይለዋል። ህጉ ጻድቅ ነው፣ ቅዱስ ነው፣ በጎ ነው። ጳውሎስ በአይምሮው ይሄንን ጻድቅ በጎ የሆነውን ህግ መታዘዝ ይፈልጋል። መታዘዝ ያልቻለው በስጋ ውስጥ ካደረ ምን የተነሳ ነው? ኃጢአት የተነሳ ነው። ከስጋ የተነሳ ስለደከመ ምንድን ነው የሚለው? ለህግ ያልተቻለ ህጉ የሚያዘውን ትእዛዝ ጳውሎስ መፈጸም ለምን አቃተው? ማድረግ ለምን አቃተው? ጳውሎስ ከስጋ የተነሳ ህጉ አልቻለም። ለምን? የኔን አይምሮ ህጉ መማረክ አልቻለም። ህጉን ለመታዘዝ መልካም በሆነ ልቦና መርጬ ሳለው አይምሮዬን የሚማርከው ችግር በራሴው ስጋ ውስጥ ነው ያለው። ህጉ የሚያዘው ነገር ተግባራዊ ሆኖ በጽድቅ ህይወት እንዳይገለጥ የእግዚአብሔር ህግ ከማዘዝ ሌላ ምንም ሊያደርገኝ አይችልም፣ ምንም ሊሰራልኝ አይችልም። አታድርግ አድርግ ይለኛል እንጂ እኔን የሚማርከኝ በስጋዬ ውስጥ ያለውን የኃጢአትን ህግ የሚረታልኝ አቅም የለው። ህጉ ህግ ብቻ ነው፣ ትእዛዝ ነው፣ በድንጋይ የተጻፈ ነው፣ በመጽሐፍ የሚነበብ ነው። እኔን ሊለውጠኝ አይችልም። ለህግ ያልተቻለውን በል ውስጥ ውድ ወገኖቼ፣ የሚቀጥለውን የምሥራች ልብ ብላችሁ ተመልከቱት። ለሕግ ያልተቻለው የኔ ሥጋ ሕግ ተግባሩን እንዳይፈጽም አቅም የነሳው ይሄንን እንቆቅልሽ እግዚአብሔር አድርጓል ይላል። ክብር ለእግዚአብሔር። ማን አድርጓል? ምዕራፍ ሰባት ውስጥ የሚታየውን ጩኸትና ችግር ሁሉ እግዚአብሔር አድርጓል ይላል። ውድ ወገኖቼ፣ ከኃጢአት ጋር ስትራግል በምታደርጉበት ነገር ሁሉ መፍትሄ ሰጪው እግዚአብሔር ነው። መፍትሄ ሰጠው ማን ነው? እግዚአብሔር ነው። እግዚአብሔር ምን አይነት መፍትሄ እንደሰጠ ብርሃን ይብራላችሁ፣ ብርሃን ይብራላችሁ። እግዚአብሔር ምን አይነት መፍትሄ እንደሰጠ እግዚአብሔር በልቦናችሁ ይህን ብርሃን ያብራ። እግዚአብሔር የገዛ ልጁን ክብር ለእግዚአብሔር ይሁን በኃጢአተኛ ሥጋ ምሳሌ እኛ እየማረከ ለኃጢአት ተገዢ ባደረገን ሥጋ ምሳሌ ልኮ አድርጓልና ክብር ለእግዚአብሔር ይሁን። ሩት ፕሮብሌሙን ዋናውን ስነቀል መፍትሄ ሊሰጥ ልጁን በዚያ ሥጋ ምሳሌ ልኮ አድርጓል። ክብር ለእግዚአብሔር ይሁን። ምንድነው ያደረገው? ያደረገውን ተመልከቱ። ክብር ለእግዚአብሔር ይሁን። ልኮ አድርጓልና አብራችሁ ይበሉት። እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ምን እንደሚል ተመልከቱ። ሲምፕል ቃል ነው። ቬሪ ፕሮፋውንድ፣ እጅግ በጣም ጥልቅ የሆነ ቃል ነው። ኃጢአትን በሥጋ ኮነነ በሉ። ቤታችን ቫኪዩም ስናረገው አልጸዳ ያለን ካርቤት ለምንድን ነው ቫኪዩም ያደረግነው? አቧራው አልጸዳ ሲለን ሻምፖ አደረግነው። ለምን ሻምፖ አደረግነው? ቆሻሻው፣ ሽታው። ያን አድርገን መፍትሄ ካጣን ካርፔቱን አውጥተን ጥለዋለን። እግዚአብሔር በሥጋችን ተስፋ ቆርጧል። ሊስን 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 እግዚአብሔር ትልቁ አምላክ ሥጋችንን እንደማይለውጠው በሥጋችን ተስፋ ቆርጧል። መፍትሄ የሰጠን ሥጋን በመለወጥ በማሻሻል አይደለም፣ ሥጋን በማስወገድ ነው። ብዙ ጊዜ ፕሮስፔሪቲ ጋስፖ ማቴሪያሊስቲክ የሆነ ወንጌል ችግር የሚሆነው ከዚህ እውነት ጋር ይፋለማል። መርዝ ነው የሚሆነው፣ መርዝ ነው የሚሆነው። የመስቀሉን ሥራ የኢየሱስ ክርስቶስን ሥራ ያበላሻል። እግዚአብሔር በሥጋችን ተስፋ ቆርጧል። ኃጢአትን ለብቻው ኮነነ አይልም። ኃጢአትን በምን ኮነነ ይላል? በሥጋ ኮነነ። ቆሻሻውን ካወጣ ነው ያሚገማውን እንዴ? እምኑ ጋር አገኛችሁት? ከነ ካርፔቱ አወጣ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እግዚአብሔር ከኃጢአት አዳነን። ከምን? ከሥጋ። በሥጋ መኖር ቀርቶልናል ይላል። ክብር ለእግዚአብሔር። በሥጋ መኖር የሚያስቀር የእግዚአብሔር ስም ብሩክ ይሁን። ኃጢአትን በምን ኮነነ? በሥጋ ኮነነ። እንዴ ታዲያ እንዴት እንድንኖር ነው? እግዚአብሔር እኔና እናንተን በሥጋ መኖርን አስቀርቶ በመንፈስ እንድንኖር። ክብር ለእግዚአብሔር። የመንፈስ ሕይወትን ለማምጣት ኢየሱስ ኃጢአትን እንዳይገዛ በሚሞተው ሥጋችን ኃጢአት እንዳይሰለጥን እኛን ድል ነስተን የምንኖርበት ከኃጢአት ያዳነው በሕይወቱ ነው የምለው ምዕራፍ 8 ቁጥር 1 እና 2 ላይ ተመልከቱት። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የሕይወት መንፈስህ ከኃጢአትና ከሞት ሕግ ምን አድርጎኛል? አርነት አውጥቶኛል። በሞቴ ሞቱን ጠላታችን ዲያብሎስን ሽሮ የማይገባንን ጽድቅ የራሱን ጽድቅ ለእኛ አስቆጥሮ እግዚአብሔር ልጅ ኢየሱስ እንዲሁ አልተወንም። ለኃጢአት ተገዢ ሆነን ከመኖር ሊያድነን ሕይወቱንም ሰጥቶናል። በክርስቶስ ኢየሱስ ያለው ወሩ
በክርስቶስ ኢየሱስ ያለው
የሕይወት መንፈስ
ከኃጢአትና
ከሞት አርነት አውጥቶኛል። ሕይወቱ መዳኛዬ ነው። ሞቱ ከሞነኔ ሕይወቱ ከኃጢአት ያድነናል።
አሜን።
ክብር ለእግዚአብሔር። የጌታ ኢየሱስ ክርስቶስን የማዳኑን ሥራ ስንመለከት የኃጢአት ይቅርታን አምኖ መጽደቅን ከኩነኔ መዳንን ብቻ አይደለም ማየት ያለብን። ኩነኔ የለብንም፣ አምነን ወድነናል። ክብር ለእግዚአብሔር ይሁን፣ ሞቶልናል። ነገር ግን ጌታ ኢየሱስ ክርስቶስ ከኃጢአት ባርነት ነፃ ያወጣል። ክብር ለእግዚአብሔር ይሁን። ያ ከኃጢአት ባርነት ነፃ ያወጣል። እግዚአብሔር ስም የተባረከ ይሁን። አይሁዳውያኖች ልጁ አርነት ቢያወጣችሁ በእውነት አርነት ወጣላችሁ አላቸው። እኛ ከቶ ለማንም ባሪያዎች ሆነን ተገዝተን አናውቅም አሉት። ሲሉት ጌታ ኢየሱስ ኃጢአትን የሚያደርግ የኃጢአት ምንድን ነው አለ። የኃጢአት ባሪያ እጅግ ከባድ ነገር ነው። የኃጢአት ባሪያ መሆን ማን ካወጣን ነው ነፃ የምንወጣው? ብዙ ሰዎች ኃጢአትን ምን እንደሆነ በደንብ አያውቁትም። እኛ ብዙዎቻችን የምናውቀው የኃጢአትን አተላውን ነው የምናውቀው። በጣም በጣም ወራዳ የመጨረሻው ኃጢአት ማለት ያለ እግዚአብሔር ፈቃድ ከተፈጠሩበት ዓላማ ወጥቶ መኖር ነው። ኃጢአት ማለት ሰው ለሥጋ ምኞትና ፍላጎት መኖሩ ነው። ሌሎቹ የምናፍርባቸው በምንኖርበት ኅብረተሰብ በሚያውቁን ሰዎች ፊት የሚያሳፍረን ኃጢአት ለስጋችን እና ለልቦናችን ፈቃድ በመገዛታችን የሚመጡ ውጤቶች ናቸው። እነዚህ ነገሮች ለምሳሌ አንድ ነገር እኔ ወንድሜ ያገኘውን ማግኘት ቢያቅተኝ ማሟረት ጀምራለሁ እና እሱ ያንን ነገር ለሱ እንዳይገባ ሁሉ መመቅኘት ጀምራለሁ። እሺ፣ የምንፈልገው ነገር በትክክል አልሟላ ሲለን የመጨረሻዎቹ ኃጢአቶች ወራዳ የሆኑት ወንጀል የሆኑት ክፉ የሆኑት ኃጢአቶች መገለጥ ይጀምራሉ። ብዙ ሰዎች ኃጢአተኛነታቸውን በዚህ ነው የሚያዩት። ፈሪሳዊ የተታለለው በዚህ ነው። ቤተ መቅደስ ገብቶ እኔ እግዚአብሔርን አመሰግናለሁ አለ። እንደዚህ እንደ ቀራጭ አለ። ቀራጩ የሚያታልለውን የሚያጭበረብረውን ያየ ኃጢአተኛ ስላላደረከኝ አለ እግዚአብሔርን አመሰግናለሁ። ያኛው ግን ያ በሰው ሁሉ ፊት በደለኛ ያደረገውን ኃጢአቱን እያየ ወደ ሰማይ ቀና ማለት አቅቶት ደረቱን እየደቃ ማረኝ ብሎ ጸድቆ ሄዳል ጌታ ኢየሱስ። ብዙ ሰዎች የሰሩትን ኃጢአት ብቻ ነው አለመስራታችንን ነው። ሬስትሬንድ የሆነ ኃጢአት አለ። ስንቱ ሰው በልቡ ሰው ይገላል። ምን ነው እንደው ይድፋ እያለ ስንት የሚራገማል። ሰዎች ቢሰሙን ወይም አቴምት የምናደርገው ነገር የሚያመጣብንን ጣጣ እየፈራን ነው እንጂ ነፍሰ ገዳዎች ነው። ብዙ ክፋት ከማድረግ የምንመለስ አይደለም። ከፍጥረታችን የቁጣ ልጆች ያልሆንን የለንም። ስለዚህ ኃጢአት ጥልቀቱ አይገባንም እግዚአብሔር ካላሳወቀን በስተቀረ። ብዙዎቻችን ግራቪቲን ፊል እንደማናረግ ኃጢአትንም ፊል አናረግ። እንደው ኃጢአት የሚሰማው ሰው እንደው ኃጢአት እየተርመሰመሰ አስቸገረኝ የሚገስጽልኝ የሚላል አሪሊስኒንግ ወገኖች፣ ይርመሰመሳል ኃጢአት? አይርመሰመስም። አናዳምጠውም። ኃጢአት መቼ ነው መስራት የሚጀምረው? ሰዎች የስጋችንና የልቦናችንን ፈቃድ እያደረግን ስንኖር ኃጢአተኝነቱ ልናቅ በምንችልበት መንገድ በእግዚአብሔር ሕግ በእግዚአብሔር ቃል በመስታወት የምናየው ኃጢአት እየተገለጠ እናያለን። መሰረታዊ ችግራችን እኛ የልቦናችንን የስጋችንን ፈቃድ ማድረጋችን። እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። ለምንድን ነው የልቦናችንና የስጋችንን ፈቃድ የምናደርገው? ምክንያቱም እግዚአብሔርን ባለማወቅ የሚኖር ሕይወት ውስጥ ነን ያለ ነው። ለእኛ እኛ ነን፣ የተፈጠርኩት ለእኔ ነው። እብሪተኛ የሆነ መፈክር አለ ኢትዮጵያውያኖች የምንለው፣ ከራስ በላይ ምን እንላለን? እኔ ውጭ ሀገር አልሰማሁትም። ይሄን እብሪተኛ ነው አትበሉ ወገኖች። ከራስ በላይ እግዚአብሔር አለ የለም ለማለት ነው። የካሃዲ መፈክር ነው እንዳትሉት ሳታውቁት። ከእኔ በላይ እግዚአብሔር አለ። ነፋስ አይደለም ያለ፣ ከእኔ በላይ እግዚአብሔር አለ። እግዚአብሔር ስም የተባረከ። ስለዚህ ሰዎች ኃጢአትን ብዙ ጊዜ ልብ አንልም፣ በጣም መራራ ኃጢአት ውስጥ ካልገባል። ስለዚህ ብዙ ሰዎች እኔ እንደውም ጌታ እኮ አገኘኝ በዓለም ሳልጨማለቅ ነው የሚሉ ሰዎች አሉ። እና በጣም በቃ ጥሩ ንጹህ ህይወት እንዳላቸው ነው የሚያውቁት። የጌታ ኢየሱስ ክርስቶስን ጣዕም የሚያውቁ ኃጢአተኛ የሆኑ ሰዎች ብቻ ናቸው። ድሮ እዚህ ሀገር በነበርኩበት ጊዜ አንድ ወዳጄ መንገድ ላይ እየተከራከሩ አገኘኋቸው። የሰፈሬ ልጆች እንዴ ተስፍሽ አብራራልናል ስለ ባቢሎን፣ እቺ በመጨረሻ ዘመን ባቢሎን የምትባለው አለች አይደል እንዴ? ለምን አታስረዳንም አሉ። ተያይዘውኝ ገቡ። እኔ ስለ ባቢሎን አላቅም፣ ማቀው ስለ ኢየሱስ አልኳቸው። ስለ ጌታ ኢየሱስ ነገርኳቸው እና ጌታ ኢየሱስ ዳግመኛ እንደሚመጣ ባቢሎን አትጠብቁ፣ ኢየሱስን ጠብቁ፣ ይመጣል አልኩና ስለ ጌታ ነገርኳቸው። ከዛ ስጋትም ፍርሃትም ገባቸውና አንደኛው ማስታወሻ ደብተር ይዞ አንድ ቁጥር ጻፈና እንደው ጥሩ ክርስቲያን ለመሆን ምን ላድርግ አለኝ። እርር ድብን ያለ ከሰል የመሰለ ኃጢአተኛ ሁን አልኩት። ጥሩ አርገ መድኃኒት የምትወስደው ኃጢአተኛ ከሆንክ ነው። በደንብ ኃጢአተኝነቱን ያላወቀ በደንብ ኢየሱስን አይወስድም። ኢየሱስን ተስማምቻለሁ ግባ በለው ነው በቃ አለ አይደለም። በቃ ጄኔራል በሆነ መንገድ ነው። ደህና አርጎ መድኃኒት የሚወስድ ሰው ኃጢአተኝነቱን ያወቀ ነው። እግዚአብሔር ይህ እንድታስተውሉ ይርዳችሁ። በራሳችሁ ተስፋ ካልቆረጣችሁ፣ እግዚአብሔር ተስፋ በቆረጠበት ስጋ የምትኖሩ ከሆነ ጌታ ኢየሱስ የሚሰጠውን መፍትሄ ሙሉ በሙሉ ለመውሰድ እጅግ ትቸገራላችሁ። ስለዚህ ኢየሱስ ክርስቶስ በሕይወቱ ያድነናል። በክርስቶስ ኢየሱስ ያለው የሕይወት ምን መንፈስ ሕግ። አሁን ትልቅ ምስጢር፣ ዛሬ ይህን ትምህርት የምደመድመው በዚህ ነው። ይሄን የሕይወት መንፈስ ሕግ ውድ ወገኖቼ በጌታ ስም ልለምናችሁ፣ ሁልጊዜ ይሄ የሕይወት መንፈስ ሕግ ያለ ኢየሱስ በክርስቲያኖች ዘንድ አይገኝም፣ አይታደልም። እከሌ በክርስቶስ ኢየሱስ የሕይወቱን መንፈስ ሰጥቶታል የሚባል የለም። ከጌታ ከኢየሱስ ክርስቶስ ጋር ባለ ጥገኛ ግንኙነት የሚሰራ ነው። ክብር ለእግዚአብሔር ይሁን። በምን ግንኙነት ነው የሚሰራው? በጥገኛ ግንኙነት ነው የሚሰራው። ወደዚህ ወደ ያው ድንጋይ አለን ሰሞኑን ምን እያደረግን እየቀረብን፣ ድንጋይ የነበርን ያው ድንጋዮች እንሆናለን። ለምን? የቀረብነው ድንጋይ ሕይወት አለውና። እግዚአብሔር ስም ብሩክ ይሁን። ድንጋይ የነበርነውን ሕያዋን ድንጋዮች የሚያደርገን ኢየሱስ ነው። ስለዚህ አንድ ሰው በመንፈሳዊ ሕይወቱ በጌታ በኢየሱስ ክርስቶስ ሕይወት ለመጠቀም የጌታ የኢየሱስ ክርስቶስ የትንሣኤ ሕይወት ኃይል በውስጡ እንዲሠራ በሥጋችን ውስጥ ያለውን የኃጢአትንና የሞትን ሕግ የሚያሸንፈው የኢየሱስ ሕይወት እንዲሠራ ከጌታ ከኢየሱስ ክርስቶስ ጋር ያለውን ሪሌሽንሽፕ ግንኙነት ያያል እንጂ ሌላ ምንም ነገር መመልከት የለበትም። መንፈሳዊ ሕይወቴን እኔን ትራንስፎርም የሚያደርግ በውስጣችን አለ አይደለም? እንደ ካተርፒላር አለ አይደለም? ሜታሞርፎሲስ አይካሄድም። ለውጥ ባዮሎጂካል ቼንጅ የለም። ኢየሱስ ነው የዚህ ሕይወት ባለቤት። ክብር ለእግዚአብሔር ይሁን። ከክርስቶስ ጋር ያለኝ ግንኙነት ጌታዬን ኢየሱስን የማይበት፣ ጌታዬን ኢየሱስን የማስተናግድበት፣ ጌታዬን ኢየሱስን በልቤ ስፍራ የምሰጥበት የሕይወቴ ጥራቱም ውበቱም መለኪያው ያ ብቻ ነው። ክብር ለእግዚአብሔር ይሁን። ይሄ የሕይወት መንፈስ ሕግ ማጋን ያለው ማጋን ያለው ኢየሱስ ጋር ያለው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምስጢር ተመልከቱ። ምዕራፍ 7 ቁጥር 9-4 ላይ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ምን እንድናረግ? ለእግዚአብሔር ፍሬ እንድናፈራ። እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ሊስን 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 ለጌታ ለኢየሱስ ክርስቶስ ሳልሆን ለእግዚአብሔር ፍሬ ላፈራ አልችልም። ክብር ለእግዚአብሔር። ለጌታ ለኢየሱስ ሳልሆን ጌታ ኢየሱስ ክርስቶስ እኔና እናንተን ሲዋጀን በዋጋ ተገዝታችኋልና የማን አይደላችሁ? የማን አይደላችሁ? የራሳችሁ አይደላችሁ። ባለቤትነቱ ሙሉ መሆን አለበት። ወደ ጌታ ልጆች፣ የጌታ ኢየሱስ ባለቤትነቱ ሙሉ ሳይሆን በደብ ባለነት ኢየሱስ የተሻለ የክርስትና ሕይወት ሊያኖረን አይችልም። ደብ አይደለም። አንድ ጊዜ የሆኑ ሰዎች ተጣልተው አካፍለን ንብረታችንን አሉት። በእናንተ ላይ ማን ይሾመኛል? ኢየሱስ ጌታ ባልሆነበት ቦታ የጌትነቱ ጸጋና ክብር አይገለጥም። ክብር ለእግዚአብሔር። ስለዚህ አንድ ሰው በክርስቶስ ደም መዋጀትንና መዳንን ስናስብ፣ ውድ ጌታ ልጆች፣ በጣም ማስተዋል ያለብን መንግስተ ሰማይ ለመግባት ሬጅስተርድ መሆኛ አርገን አይደለም። የተዋጀሁት የኃጢአት ባሪያ የነበርኩት የኢየሱስ ባሪያ እንደሆነ ነው። ሃሌሉያ! ክብር ለእግዚአብሔር። በጨለማ ስልጣን ስር የነበርኩት በብርሃን መንግስት በኢየሱስ ክርስቶስ በመንግስቱ ስልጣን ስር እንደሆነ ነው። ክብር ለእግዚአብሔር። የራሴን ፈቃድና ፍላጎት በማድረግ ስንከራተት የነበርኩት ወደ ነፍሴ እረኛ ወደ ኢየሱስ ክርስቶስ በመመለስ ነው ምድር። ስለዚህ ለእግዚአብሔር ፍሬ እንድናፈራ ለሕግ ተገድለናል ይላል። እናንተ ለሌላው ከሞታን ለተነሳው ለእርሱ ትሆኑ ዘንድ። በጥራት ይህን እንመልከት። አንድ ክርስቲያን፣ ብዙ ሰዎች ይህንን ነገር ለጌታ ራስን መስጠት የሚለውን በየውዱ ይሰጣሉ። ራሳቸው በየውዱ ይሰጣሉ። ህይወቱን ተመልክቶ ባዶነት የማይሰማው ጉድለት የማይሰማው ሰው የለም። እና ብዙ ጊዜ ሰዎች ራሳቸው እንዲመረምሩ ቢደረግ ተመርምሮ የሚወጣ ነገር የለም። ሽንኩርት ቢልጡ ተልጦ ያልቃል። አንድ ቦታ ላይ ማቆም አለብን፣ ሽንኩርቱን ከትፈን ቀቅለን ለመብላት። እንዲሁ ብንመረምረው ምንም አረብ ሲከስር የአባቱን መዝገብ ያገላብጣል። ያው ማይነስ ነው፣ ኪሳራ ከገባ የሚተርፍ ሳንቲም የለም። ያንን ሁሉ ኪሳራ የሚያጣጣ ሂሳብ አይገኝም። ስለዚህ ብዙ ጊዜ ራሳችን እንመረምራለን። በቃ እንገስጻለን፣ እንጸልያለን፣ እንጾማለን። እነዚህ አይደለም መፍትሄ የሚያስፈልገን ህይወቱን የሰጠን ኢየሱስ ክርስቶስ በህይወቱ እንዲያኖረን ህይወታችን መስጠት ነው። ክብር ለእግዚአብሔር። በህይወቱ የክብር ህይወት ሊያኖረን ለሚችል ለኢየሱስ ክርስቶስ ህይወታችንን መስጠት ነው። ብዙዎቻችን መስጠት አንፈልግም። ብዙ እንደዚህ አይነት ትምህርት ከቤተ ክርስቲያን ቀርቷል። የድሮ ክርስቲያኖች አልታርኮል የሚባል ነገር ነበር። በድሮ ዘመን አልታርኮል ሰዎች እየመጡ ኮሚትድ ይሆናል፣ ለጌታ ለኢየሱስ ሰሬንደር ያርጋል። ዛሬ ሰሬንደር የለም። ማቾ ክርስቲያን ነው ያለው። ለጌታ ህይወቱን ያልሰጠ ሰው ነው ያለው። ክርስትናችን እንዴት ሊያምር ይችላል? ቸርች መምጣት ይደብረናል፣ እግራችን ይጎተታል፣ አይጥመንም፣ ምን አይለንም። በቃ በየጊዜው ይሰበካል። አሁንማ ቸርች የሚያመጣን መዝሙር ነው። አዳዲስ ሰባኪ ሲመጣ እነሱ ናቸው። በክርስቶስ ህይወት ኤክሳይቲንግ የሆነ በፍቅር የተሞላ በእግዚአብሔር ፍቅር የተሞላ የጌታ ፍቅር ግድ የሚለውን ህይወት መኖር ያቅታል። ከየት ይምጣ? የጌታ ህይወት የሚሰራው ጥሩ ጸላይ መጥቶ የተቀባ ሰው መጥቶ በዘይት ብትለቀለቁ የፈለገ ነገር ቢደረግ አጋንንት የሚያወጣ ቢወጣ ባይዘው ወይ እውነቴን ነው የምነግራቸው፣ የፈለገ አጋንንት አንድ ሰው አጓርቶለት ቢወጣ ቢገላገል ኢየሱስ ክርስቶስን ህይወት ለመካፈል አይችልም። ይህንን ምላችሁን ካላ የጌታ ህይወት የኢየሱስ ህይወት ነው። የኢየሱስ ህይወት ነው። በክርስቶስ ኢየሱስ ያለው የህይወት መንፈስ የሱ ነው። ይሄ ህይወት ክቡር ነው። እግዚአብሔር የተመሰገነ ይሁን። ክርስትናን ቀለል ካላረግ ነው በዚህ ኤክስትሪም ጌታን ይከተላል። አረ የሚረግፈው ሁሉ ግፍ ይውጣ። ኢየሱስ ህይወት እንዲሆንላችሁ እንዲበዛላችሁ የመጣው ለእናንተ አይደለም፣ እናንተ ለራሱ ለማድረግ ነው። ራሱን የማይክድ ሊከተለኝ አይገባም ብሎ ያለ ጌታ ነው። ስለዚህ ኛ በመንፈልገው ባራሳችን ጎራና የሚከተለን ጮሎ አይደለም ኢየሱስ የጌቶች ጌታ የደነስታ ነው።
አሜን።
ማይፈልገው ካለ እኔ እንኳን በዚህ ኤክስትሪም ክርስቲያን ሆኜ መኖር አልችልም። የለም ይሄ በጣም የጦዘ ክርስትና ነው። እንዴ በጣም ኤክስትሪም ነው። እንዴ ስንት አስተማሪዎች አሉ ጥሩ ጥሩ ነገር የሚናገሩ ይላሉ ሰዎች። በታምኑ ባታምኑ የምነግራችሁን እውነት ሪቨርስ ማድረግ የሚችል የሚያሻሽል ሰው የለም። ይሄ የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል ነው። እንግዲህ ልባችሁን አስፉ። መጽሐፍ ቅዱስ እንደዚህ ይላል፣ ሞቱን በሚመስል ሞት ቁጥር ምዕራፍ 6 ቁጥር 5 ላይ ሮሜን የምናነበው ከእርሱ ጋር ከተባበር ኢየሱስ ሞቶ የተነሳበት ሕይወት እናንተ ውስጥ እንዲሰራ ሞቱን በሚመስል ሞት። ሃሌሉያ። ሞቱን በሉስቲ እኔ ቃላቶች በጣም አጠብቃለሁ መጽሐፍ ቅዱስ ላይ ሳል እንኳን እነዚህ ያሉትን ብርቅንቁ የሆኑትን ትታችሁ ሌሎቹንም ሲሪየስ ላይ አነባለሁ። መጽሐፍ ቅዱስ ያለ ድፍድፍ የሚያነክሰው አልወድም። ለምን? ብዙ ነገር ይበላሻል። ሞቱን ማለት የሞቱ ባለቤት የሱ ነው። ብዙ ሰዎች በገድላቸው መንፈሳዊ እንደሚሆኑ አምናሉ። በሚቀበሉት መከራ ስጋቸው በመበደላቸው በሚያሳዩት ስቃይ በሰውነታቸው ላይ በሚደርስባቸው ችግር ውድ ወገኖቼ የትንሣኤ ሕይወት በዚህ ሊገኝ አይችልም። በእርሱ ሞት ነው ትንሣኤ ተገኘው፣ በጌታ በኢየሱስ ሞት። እናንተ የምትቀበሉት መከራ ሕይወት አያስገኝም። የፈለገ መስዋዕትነት ቢሆን የፈለገ ብንታረድ ሰማዕታት ሆነው በታላቁ መከራ ከታላቁ መከራ የወጡት ልብሳቸውን ያጠቡት በደማቸው አይደለም፣ በማን ደም ነው? በበጉ ደም።
አሜን።
በበጉ ደም። ክብር ለእግዚአብሔር። በእግዚአብሔር ፊት ነጭ ልብስ የሚያስለብሰን የበጉ ደም ነው። ስለዚህ መስዋዕትነታችን፣ አገልግሎታችን ይሄን ተቀበልኩ ያን ተቀበልኩ ብለን የምንለው እሱ ለራሳችን ማላዘን ነው። ከጌታው ኢየሱስ ክርስቶስ ወንጌል ጋራ ከሃይማኖታችን ጋር ስፍራ የለው። ስለዚህ ሞቱን በሚመስል ሞት፣ በሌላ አባባል ሐዋርያው ጳውሎስ ይህንን ሲቆጥር ተመልከቱ፣ በገላትያ ምዕራፍ 2 ቁጥር 20 ከክርስቶስ ጋር ተሰቅያለሁ ይላል። እንደ ጳውሎስ መከራ የተቀበለ ሰው የለም። እንደ ጳውሎስ መከራ የተቀበለ ሰው የለም። ጆሮ ያለው ይስማ። ኢየሱስ በእርሱ እንዲኖር ጳውሎስ የራሱን የሞቱን አድራሻ የሚመለከተው ኢየሱስ በተሰቀለበት ጊዜ በእሱ ሞት እንደሞተ ነው የሚያምነው። ሃሌሉያ። ያ ሞት አንድ ጊዜ ድብን አድርጎ የሚገላግል ሞት ነው። ክብር ለእግዚአብሔር። ጳውሎስ የተቀበላቸው መከራዎች ለኃጢአት ከመሞት ለመሞት የሚያበቃ መከራ የለው። በሞቱ እንድመስለው መኛለው እስኪል ድረስ የክርስቶስ ሞቱ ብርቅ የሆነበት ሰው። ስለዚህ ክርስቲያን የሆነ ሁሉ ወዴት ነው መመልከት ያለበት? ወደ ጌታ ሞት ነው መመልከት ያለበት። ክብር ለእግዚአብሔር። ይህን ሞት ነው ክርስቲያኖች እንዲሞቱ ጌታ በጥምቀት ያዘዘው። ሰው ጥምቀት የሚጠመቀው ቤተ ክርስቲያን እንዲገባ አይደለም። the most primary reason central የሆነው ዋናው ምክንያት ምን እንደሆነ ተመልከቱ ቁጥር 3 ላይ ወይስ አብራችሁ ይበሉት፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ። ተመልከቱት፣ አንድ እንሆን ዘንድ የተጠመቅን ሁላችን ምን ለማድረግ ነው? ከሞቱ ጋር አንድ እንሆን ዘንድ። እንደተጠመቅን አታውቁምን? ማስተዋል፣ መረዳት፣ ልቦና የሚጠይቅ ከሞቱ ጋር አንድ ስለዚህ ምን ሆነ ይላል? እንደተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ የትንሣኤ ሕይወት እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። ክብር ለእግዚአብሔር ይሁን። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን አረገ? ተቀበርን። በሉስ ተቀበረን ብሎ አራት ነጥብ ነው አለ። የተቀበረ ነገር አይወጣም። ውድ ወገኖቼ ክርስትናችን ችግር ያለው ምን እንደሆነ ታውቃላችሁ? የተቀበረንበትን በመርሳት ነው። ብዙ ጊዜ እንደዚህ ያለ ነገር ድሮ ሳስተምር አንዲት እህት በጣም ችግር ሲኖራት መስቀል የጌታን መስቀል አሳጣት ነግራታለሁ። ወይ ጌታ ከዚህ በላይም ብዙ ሊደርስብን እንደሚችል ነግራታለሁ። ሙችሉም የሚለኝ አለችኝ። አንቀል አልሞትሽም እንዴ አልኳት። አልሞትሽም እንዴ ሙችሉም የሚለኝ አለች። አያችሁት? ጌታ ለማወቃችንን ይታገሳል። ልቦናችን የሰው መሆኑን ያውቃል። ፍጥረታችንን ያውቃል። ሰፊ ድል ሰጥቶናል። ከቤቱ አልጠፋንም። ክብር ለስሙ። በሊቀ ካህንነቱ ወደ በረዳት እንድንደርስ ያባብለናል። አስተማሪዎችን ይሰጠናል። መገነጦችን ይሰጠናል። የቃሉን ብርሃን ይከፍትልናል። ቤተ ክርስቲያን ምንመጣ ፕሊዝ 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 በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ልለምናችሁ፣ የዕለት ዕለት ሕይወታችሁን ቋጠሮ ሊፈታላችሁ አይደለም የምትመላለሱት። ወደዚህ ሞት በመረዳት ገብታችሁ በሕይወቱ እንድትጠቀለቁ ነው። የጥገና ለውጥ ሊያመጣላችሁ አይደለም ወደ ቸርች የምትመጡት። ሥጋችሁ ላመጣው ችግርና ጣጣ መጠገኛ ሊሰጣችሁ አይደለም። ወደ ጌታ ወደ ኢየሱስ ክርስቶስ ሙላት እንድትመጡ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎችን የሚሰጠን እረኞች የሚሰጠን የእግዚአብሔርን ልጅ በማመን በማወቅ ወደሚገኝ አንድነት ወደ ክርስቶስ ፍጹም ሙላት እንድንደርስ ነው። ይሄ እንዲሆን ይሄ የጌታ በጌታ የተጠመቅነው ጥምቀት ከሞቱ ጋር አንድ እንድንሆን ከጌታ ጋር አንድ እንድንሆን በሞቱ እንድንመስለው የተጠመቅነው የተቀበርነው መቀበር ሊገባን ይገባል። ብዙ ክርስቲያን እግዚአብሔር እንዲጎበኘው ሲፈልግ በቃ መጎብኘትን የሚያይበት ሁኔታ ሁሉ የተቀዣበረ ነገር ነው የሚፈልጉት። እኔ አንዳንድ ጊዜ እውነቴን ነው የምነግራችሁ፣ በእውነት ነው የምነግራችሁ፣ እግዚአብሔርን ሕዝብ ሊያስተማር እንዲህ አጓጉል ለሆነ ምኞት መጋለጡ እኛ ሆነን ተጠያቂ አገልጋዮች ይችላሉ። እግዚአብሔርን በእውነት ውድ ጌታ ልጆች፣ በመቀበር የተጀመረው የክርስትና ሕይወት በትንሣኤ ሕይወት መተካት አለበት። ውድ ጌታ ልጆች፣ ቤተ ክርስቲያን የዕለት ዕለት ቋጠሯችሁ፣ የኢኮኖሚ ፕሮብሌማችሁ፣ የበሽታችሁ፣ የትዳራችሁ፣ የኑሯችሁን ችግር ለመቅረፍ እግዚአብሔር ነቢያት ልኮ ይጎበኘኛል ብላችሁ አትመኑ። ቁርጣችሁ ልንገራችሁ፣ እግዚአብሔር ኢየሱስን ይግለጥልን።
አሜን።
ኢየሱስ የመጣው ለዚህ አይደለም። ሲርባችሁ ግዳይ ነው ማለት አይደለም። ስትታመሙ ግዳይ ነው ማለት አይደለም። ፈውስ ለእግዚአብሔር ልጆች የልጆች ምግብ ነው፣ በገበታ የሚገኝ ነው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እስራኤላውያኖችን ምን አላቸው? ከግብፅ ምድር ያወጣቸው እግዚአብሔር በስርዓቴ ብትሄዱ አላቸው፣ በስርዓቴ ብትሄዱ ሕጌን ብትጠብቁ ብትጠብቁ በግብፃውያን ላይ ያመጣሁትን በሽታ ምን አላረገ? እኔ ፈዋሽ ምን ነኝ? ክብር ለእግዚአብሔር። ፈዋሻችን ነው እግዚአብሔር። ፈውስ ለቤተ ክርስቲያን እሹ መሆን የለበትም። ክብር ለእግዚአብሔር። አስቀድሜ መንግስቱን ስፈልግ ሌላው የሚጨመረውን ሁሉ ለመረቃት ሱቅ የሚሄድ ሰው የለም። እግዚአብሔር ኢየሱስን ፈልጎ የሚያጣማ ምንም ነገር የለም። ክብር ለእግዚአብሔር። ጳውሎስ ለቆሮንቶስ ሰዎች እና በጣም በማዘን ነው የሚናገረው፣ ሁሉ የእናንተ እኮ ነው። እናንተ ክርስቶስ የተሰጠው ሰው መሆን ማለት እኮ ጌታ ኢየሱስ ሁለመናውን ሰጥቶ ምንድን ነው የሚጎልበት? ስለዚህ በዚህ ቦታ ላይ ተመልከቱ። እኛም ቁጥር ምዕራፍ 6 ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ በሉ እስቲ በሉት። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ። አይገርማችሁ? መለኪያው ይሄ ነው። የእኛ ህይወት ይላል መለኪያው ይሄ ነው፣ እሱ በክብር የተነሳበት። እንዲሁ እኛም ምን እናደርግ? በአዲስ ህይወት እንድንመላለስ። ህይወት በሉ እስቲ። ለምንድን ነው በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ መሆን ያለብን? ምክንያቱም የትንሣኤ ህይወት እኔ አንዳንድ የምናገራቸው ጠንካራ ንግግሮች ዝም ብዬ ከመሰላችሁ ይህንን አዳምጡ ወገኖቼ። ይሄ አዲስ ህይወት ጌታችን በአባቱ ክብር የተነሳበት ይሄ አዲስ ህይወት በምንም አይነት አሮጌ ከሆነ ነገር ጋር አይሰራም። አሮጌው ነገር በሞት መዘጋት አለበት። ሃሌሉያ። በሞት መዘጋት አለበት። በሞት መደምደም አለበት። መስቀሉ የሚያስወግዳቸው የማስወገጃ ስራዎች ሁሉ መጠናቀቅ አለባቸው። እኛ ያለ ክርስቶስ የሆነውን ነገር ሁሉ በጥምቀት ሞተናል ብለን በጥምቀት ቀብረን ጨርሰን አጠናቀን ኢየሱስ ይሰራል። እግዚአብሔር የተመሰገነ። ለምን? በአዲስ ህይወት ነው የምንኖር። ይህ ህይወት ከመስቀል በኋላ የሚሰራ ህይወት ነው። ይሄ በጣም እኛ እንደዚህ ያለመድነው በዚህ ሁኔታ ማን ክርስቲያን ሆኖ ይኖራል? እንዴ በጣም ከባድ ነው። This is the only way. ይህን የሚያሻሽል አገልጋይ እስቲ አምጡ። እኔ ልብሴ ልበለዋለሁ። ውሸታም የእውነት ነው። እኔ ተመችቶኝ አይደለም የምናገረው፣ እንደናንተ ያለ ስጋ አለ። የእግዚአብሔርን እውነት በድካማችን አንለውጠው፣ በድካማችን አንለውጠው። ፕሮስፔሪቲ ጋስፕል በአሜሪካን ሀገር እንዴት እንደተነሳ ታውቃላችሁ? አገልግሎት ያመጣው ክብር ወደ ቤተ ክርስቲያን መጣ፣ ወደ አገልጋዮች መጣ። በእግዚአብሔር በሰጣቸው ጸጋ ሰው የሚፈወሰው ሁሉም ገንዘቡን ይሰጣል ይሰጣል። ምን ያርጉት ይህን ገንዘብ? ተሰበሰበ ገንዘቡ። ሚስቶቻቸው ሁሉ ካለ እንቆነጅ እንጂ እንመራል። ዶሮ ቆፍጣና ክርስቲያን የነበሩት እግዚአብሔርን መስሎ መኖርን ዲሰንት ራስን በመግዛት ይኖረ የነበረው መቅበጥ ጀመረ። የቀበጡ ነው ክርስቲያኑ ምን ይላል? ጌታ በምድር ላይ ደስ እንዲለን የሚፈልገው ማለት ተጀመረ። ሁሉም እንዲኖረን ይፈልጋል ማለት ተጀመረ። ምን ያርጉት ገንዘቡ በዛ። በእንደዚህ ያለ ሁኔታ ስጋቸው ሰለጠነ። ገንዘብ ሲጎድል አምጡ ማለት ጀመሩ። ሰው የሚሰጠው ሳጣ በክሬዲት ካርድ ስጡ ማለት ጀመሩ። 18-20% ኢንትረስት ሬት ባለ ኪሳራን እንትን የምትለው የአገልጋዩን ኪስ ስትሞላ ነው ኪሳራን የሚመለሰው። ስጡ ይሰጣቸዋል፣ ስጡ ይሰጣቸዋል። ወንጌል ቀረ። በርካታ በሆኑ ሚኒስትሪዎች ውስጥ ኢየሱስ ክርስቶስ የሚባለው ጌታ ሳይሰበክ ስሙ ሳይጠራ ገንዘብና ሀብት ሰዎች ክብር እንዴት እንደሚያገኙ ብቻ ተነግሮ ያልቃል ስብከት። ወር ኢዝ ጂሰስ? ጌታ ነው ኢየሱስ። መዝሙር አጃቢዎች የሚሆኑት የሚመጡት የታወቁ ዘማሪዎች ይመጣሉ፣ ለፈንድሬዝ አጃቢዎች ናቸው። ምዕመኑ ጩሉ ጩሉሉ ብሎ የአገልጋዮቹ ኪስ እየሞላ እግዚአብሔር ነገር ይባርከኛል እያለ ጅዝብ አረጉት። ኢየሱስ ሁለመናውን ሰጥቶ የቤተ ክርስቲያን ራሱ ነው፣ ቅዱሳኑ ብልቶቹ አድርጎ የሚኖረው ጌታ ምዕመኑ የህይወት ለውጥ የለም፣ የገንዘብ ለውጥ ነው የሚመጣለት። የገንዘብ ለውጥ፣ የጤንነት ይሳካላ። ዘ ሎርድ ኢዝ ጎይንግ ቱ ቪዚት አስ። ሃሌሉያ። ማውንቴኑ የሚታያቸው፣ ተራራው የሚታያቸው፣ ብርሃኑ የሚታያቸው እዚህ ምድር ላይ ላለ ነገር ብቻ። የመስቀሉ ቃል ጠፋ። እንዲህ ያለ በሽታ እኛ ሀገር መምጣት በጀመረበት ጊዜ አንሰደድም የሚል ትምህርት ነበር። አንሰደድም። ጌታ ኢየሱስ ሰባቱ ቤተ ክርስቲያናት ድል ተነሾች ናቸው። ስምንተኛው ኦቨርካመር ቤተ ክርስቲያን ትቋቋማለች። ከየት መጣች? ፀሐይ ተጎናጽፋ፣ ጨረቃ ከእግሯ በታች፣ የስበት ኃይል የማይቆጣጠራት ትራንስሌት እያደረጉ ከቦታ ቦታ አገልጋዮች ሲያገለግሉ ፕሪዝን ውስጥ በሩ ተዘግቶ ሴኪሪቲውን አልፎ ከተፍ ይሉና ሰብከው ሰዎች እየዳሉ ይሰወራሉ። ስምንተኛዋ ቤተ ክርስቲያን። ይችን ቤተ ክርስቲያን ለማግኘት ምንድን ነው የሚቻለው? ትምህርቱ ብትመለከቱት ይማርካል። ልጆች እያለን ይሄ ይሰበክ ነበር። አይ ሪመምበር ይህን ትምህርት የተከተሉ ወንድሞች ተዉ፣ መስቀል አለ። መስቀል የተሸናፊዎች ነው። ሐዋርያቶቹ የተሰደዱት እራሳቸው ላይ የተቀመጠ ትንሽ እሳት ስለተቀበሉ ነው። እኛ ግን ፋየር ባፕቲዝም እናገኛለን። ፋየር ባፕቲዝም፣ ያ ፋየር ባፕቲዝም ከኢየሱስ ክርስቶስ ግሎሪፋይድ ባዲ ፋየር ፍሌሽ ከሆነ ግሎሪፋይድ ባዲ ይመጣ ነው እሱ በላያችን ላይ ይመጣና ኖ ሞር ሲክነስ ኖ ሞር ፖቨርቲ ኖ ሞር ሃንገር በሙሉ ካዳም የወረሰው ሁሉ ያቃጥላል። እንዴት ይማርካል! ተርሚኖሎጂዎቹ ዘ ሊኩዊድ ላይት ብላድ ኦፍ ጂሰስ ዘ ሊኩዊድ ላይት ብላድ ኦፍ ጂሰስ ዘ ፋየር ፍሌሽ ባዲ ኦፍ ጂሰስ ይሄን ይሰብኩ የነበሩ ሰዎች አንሞትም አንታመምም። ተሸናፊዋ ቤተክርስቲያን ዛሬ ለራስ ምታት ተጸልያለች፣ ነገ ለሆድ ቁርጠት፣ ከነገ ወዲያ ለተቅማጥ። እኛ ጋር ግን ይሄ አይሆንም። አንድ ጊዜ ከአዳም የወረስነው ለበሽታ የሚያጋልጠውን ስሩን ሁሉ the fire flesh body of Jesus ያቃጥሏል። አደራዬን መስበክ አይደለም እኔ አላምንበት መቼም ሊታወቃል እኔ ይህንን ራእይ አግኝቻለሁ የሚል እንዳይመጣ። ይህንን የሚሉ ሰዎች ወፍራም መነጽር አድርገው መጽሔቶች ላይቸው ላይ ይታያሉ። 28 ዓመት ሙሉ ላውንድሪ ገብቶ አጥሜ ነው ጃኬት ኤግዚቢሽን መታችሁ ይሉ ነበር። ላብ የለንም፣ ሰውነታችን መለወጥ ጀምሯል። ዴይ ዳይድ ሁሉም ሞቱ፣ ማርጀታቸው ሳይታያቸው። ያኔ የነበረውን ሁኔታ ስመለከት ትዝ ይላችኋል፣ አንድ ንጉሥ ለልደቴ ቀን ልብስ ሰፉልኝ አለ። ዘ ቤስት ክሎዝ ሽልማት ይሰጣል ተባለ። ልጆች እያለን እንግሊዝኛ ስንማር የነበረ ነው ቤስት የሆነው ክሎዝ። ሁሉም የልብስ ሰፊዎች አላቸው ሁሉ አቀረቡ እና በጣም እየተገረሙ እየተደነቁ አለፉ። አንድ ሰው ባዶቹ እንዲያርጎ ጻድቅ የሆነ ሰው ብቻ የሚያየው ልብስ ነው ያመጣው። ኃጢአተኛ የማያየው ድንቅ ልብስ አለ። ንጉሱ ኃጢአተኛ እንዳይሉት ሰዎች በጣም ይገርማል። ተከታዮቹም ኃጢአተኛ እንዳይባሉ በጣም ይገርማል አሉ። ንጉሱን ልብሱን አስወለቀው። ታሪኩን ላሳጥርላችሁ። ልብሱን አስወለቀው፣ ራቁቱን አረገው። ይህንን ጻድቃን ብቻ የሚያዩትን ባዶ ልብስ አለበሰው። ንጉሥ በጣም ይገርማል። ራቁቱ አብረውት የነበሩት ሁሉ በግብዝነት ተወሰዱ። ሳይለብስ ለብሷል አሉ፣ ሳያጌጥ አጊጧል አሉ። ጉድ! ማን ነው እሱ ይህንን የገለጠው? ሕፃናት ወይ ራቁቱ ነው ንጉሱ፣ ራቁቱ ነው ያሉ ሕፃናቶች ሲስቁ፣ በዚያን ጊዜ ነገሩ ተገለጠ። በጣም ብዙ ሰዎች አጨብጫቢዎች ናቸው። ቤተክርስቲያን ምንም ባላገኙ ነገር ሃሌሉያ ማለት መጮ የሚወዱ በደለላው ወንጌል አንድ ታሪክ ሳገኝ፣ ውድ ወገኖቼ በህይወቱ ያዋል ያደርጋችሁ። እሱ ሞቶ በተነሳበት በአብ ክብር በተነሳበት ህይወት የሚያኖራችሁ ኢየሱስን ይጣን ነው። ኢየሱስን በሞቱ በኩል ወደዚህ መግባት ተገኝቷል። ህይወቱን ሰጥቶን ኢየሱስ እንደሚያስጌጥ ማወቅ ትፈልጋላችሁ? እንደሚያስከብር የሰማዕታቱን ፊት እንደ መስታወት እንደ ብርሃን ያበራ ጌታ ነው። ክብር ለእግዚአብሔር። ይህን ማደርግ ከሆነ ይህን አደርግም የሚባል ከሆነ ፕሊዝ ዶንት ዌስት ዩር ታይም ጌት አውት ኦፍ ዘ ቸርች ኤንድ ዱ ቢዝነስ። ይህን ኢየሱስ ካላረገ እዚህ ምሰብክላችሁን ስብከት ዛሬ ከእግዚአብሔር ቃል መታውትን የማያደርግ ከሆነ ኢየሱስ ሂዱ፣ ወደ ዓለም ነግዱ፣ ተማሩ፣ ተሻሻሉ፣ ጊዜያችሁን አታጥፉ። ኢየሱስ ግን ይሄን ያረጋል። ይሄን የሚያረግ ከሆነ ኢየሱስ ክርስቶስ እንዴት ሰው ይሄንን እያደረገ እንዲህ ባለ መንገድ ህይወቴን እሰጣለሁ እያለ ክብሬን እሰጣለሁ እያለ ኢየሱስ እንዴት ሰው ሌላ ነገር ሊፈልግ ይችላል? እንዴት ቤተ ክርስቲያን ለእንደዚህ ያለ አይነት ምዝበራና ማጭበርበር አልፋ ትሰጣለች? ሃይማኖታችን እንዴት በቂጡ ቁጭ ይላል? ወገኖቼ ዛሬ አጭበርባሪ ነቢያቶች፣ ሐዋርያቶች እንደ ተኩላ በእግዚአብሔር ሕዝብ መካከል ክፉ የሆነ መርዛም ወንጌል እንዴት ሊያስተምሩ ቻሉ? ውድ ወገኖቼ ሞቱ የት አለ? ዛሬ መድረክ ላይ ወጥተው እንዴት እንደሚንቀባረሩ አይታቸዋል። እግዚአብሔር በአምሳሉ የፈጠራቸውን ሰዎች በእግራቸው እየረገጡ የፋብሪካ ዘይት እየሸጡ ጨውና የተለያየ ነገር እንደሆነ የሚገማ ላባቸውን እየሸጡላችሁ ላባቸውን የጠረጉበትን ፎጣ እየሸጡ ኢየሱስ ይታል ያለ ዘይት ከሚያወጣው ስር እንድትካፈሉ ድል ተሰጥቷችሁ ኢየሱስ ሞታችሁን ሞቱ ኢየሱስ በትንሣኤው በራሱ ሕይወት ያዋን ያደርጋችሁ የተሰጠው ድል የተደረገ ይሄን አድርግም ኢየሱስ ሰው ከተጠማ ከተራበስቲ ይሄን አግኝቶ ይራብ እስኪ ይጥማ እስኪ ይቸገር የእግዚአብሔር ልጅ ኢየሱስ ክርስቶስ ባለ ጠጋ ነው።
አሜን።
ክብር ለእግዚአብሔር ይሁን። አሜን። የፕሮስፐሪቲ ጋስፕል እንደዚህ ያሉ የስተት ትምህርቶች አንዱ ትልቁ ምስጢራቸው መስቀሉን ድረስ ይመጣል። መስቀሉ ላይ ሄዳችን ከፍሯል፣ ከርገማን አድኗል፣ ይሄን ሰርቷል፣ ይሄን አድርጓል፣ ይሄን አድርጓል። በጣም ይሄ ሁሉ ከተደረገ እንዲሞን የለብንም። ኢየሱስ ይሄን ሁሉ ያደረገው ደጋግሜ ያነበብኩት የእግዚአብሔር ቃል መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለማን ይኖራል? ለእግዚአብሔር ይኖራል። ከኛ አንድስ እንኳን ለራሱ የሚኖር የለምና የሚሞት የለምና በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ኢየሱስ ለምን ነው የሞተው? ከኛ አንድስ እንኳን ለራሱ የሚኖር የለም። ኢየሱስ ክርስቶስ ሙታንንም ሕያዋንንም ይገዛ ዘንድ እኛን የራሱን ያደረገ እግዚአብሔር ስም የተባረከ ይሁን። ስለዚህ የሱን ሕይወት ለማግኘት ሞቱ እጅግ አስፈላጊ ነው። ይሄ አዲስ ትምህርት ከሆነባችሁ የቆየ የመስቀሉ ቃል ነው። ይሄ አንድ ወንድም አንዳንድ ጊዜ እንደዚህ ሳስተምር ተስፍሼ ዘንድሮ እኮ ክርስቲያን አቅም የለውም ማለት አሜሪካን ሀገር ነው አይስክሬም ይያላሰም ይኖረው ነው ውድ ወገኖች በመኪና የሄደ ቸርች የሚመላለሰው ነው አቅም የለው። እነ ጳውሎስ ይሄን የሰበኩት እንዴት ነው? ይሄን የሰበኩት ተመችቷቸው አይደለም። ይሄን የሰበኩት ደርቷቸው አይደለም። ይሄን እንዲሰብኩ ያረጋቸው ይሄን እንዲያምኑ ያረጋቸው ኢየሱስ ነው።
አሜን።
ኢየሱስ ነው። የእግዚአብሔር ስም ብሩክ ይሁን። ተመልከቱት እንግዲህ አብረን እንበለውና ወደ ቁጥር 5 እና 6 እንመጣለን። ክርስቶስ በአብ ክብር እንደተነሳ ከሙታን እንደተነሳ በሉስቲ ልብ እንደዚህ በአብ ክብር በተነሳበት ትንሣኤ እንዲሁ እኛም በአዲስ ሕይወት እንድንመላለስ። የእግዚአብሔር ስም ብሩክ ይሁን። ያዳነን የናዝሬቱ ኢየሱስ ስም ብሩክ ይሁን። የእግዚአብሔር ልጅ የኢየሱስ ክርስቶስ የሞቱ ዓላማ የትንሣኤውም ዓላማ እኛ በአዲስ ሕይወት እንድንመላለስ ነው። በአሮጌ ሕይወት እንድንኖር እግዚአብሔር አይፈልግም። የአሮጌው ሕይወት ሞቱ አሮጌ ነገር ማስወገጃ ነው። ተመልከቱት ምዕራፍ 6 ቁጥር 6 ከእንግዲህ ወዲያ ለኃጢአት እንዳንገዛ እስኪ በሉት። እኔ ብዙ ጊዜ ይህንን ሰው በጥፊ እንዳትመቷል አደራ አሁን ስለምላችሁ ስታረጉ ከእንግዲህ ወዲያ ለኃጢአት እንዳንገዛ ይኸው ቁርጥ ያለ ነገር እንድታደርጉ ነው። ከእንግዲህ ወዲያ ለኃጢአት ምን እንዳናል እንዳንገዛ። ምን ሆነ ጳውሎስ ምዕራፍ 7 ላይ የተቸገረበት ነገር ምን ሆነ? እንዳንገዛ የኃጢአት ሥጋ ይሻር ዘንድ። ያ ጳውሎስ አይምሮውን የሚማርክበት የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ምን ሆነ? ከእርሱ ጋር እንደተሰቀለ እናውቃለን። አቶ ከደቆ ከሥልጣናቸው ተሻሉ። ውይ ሞቱ እንዴ እሚላለ በቅርብ ጊዜ ከሥልጣናቸው በፈቃዳቸው ጠቅላይ ሚኒስትሩ ወርዷል። ውይ ሞቱ ያለ የለም። ከሥልጣን ነው የቀሩት አሉ በሕይወት ለቤተሰቦቻቸው እግዚአብሔር ያኖራቸው። አልሞቱም አይደለም? አዎ አያችሁት። የኃጢአት ሥጋ ምን ሆኗል? ተሽሯል። ምን ማለት ነው? ክርስቲያን በዚያ በተሻረ ሥጋ እንዳይኖር እንዲሻር ምን ሆነ? አሮጌው ሰዋችን ከርሱ ጋር ምን እንዳረገ እንደ ተሰቀለ እናውቃለን። አሮጌው ሰው ማን ነው? በዚህ በተሻረው ስጋ ፍላጎትና ምኞት የዚህን የተሻረውን ስጋ የልቦና ፈቃድ ያዳመጠ የሚኖር ሰው ነው። አሮጌው ሰው ማን ነው? ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ኢየሱስ ክርስቶስ በስጋ ውስጥ የሚተረማመሰውን ፍላጎት ያሟላ የሚኖር ነው። አሮጌው ሰው ሃይማኖተኛ ሊሆን ይችላል። አምላኬ ሆይ ባክን የራበኝን የጠማኝን የምፈልገውን ስጥልኝ፣ የኔ ጌታ ብራንድ ኒው ካር፣ የኔ ጌታ ምን ይሳነሃል፣ የስጋውን ምኞት እየለመነ የሚኖር ሃይማኖተኛ ሊሆን ይችላል፣ ካህዲ ሊሆን ይችላል። ነገር ግን ጳውሎስ ምን ይላል? እንዲህ በመሰለ ስጋን እየታዘዘ የሚኖር ሰው ሞቷል ይላል። ክብር ለእግዚአብሔር ይሁን። ማን አለ ታዲያ? አሮጌው ሰዋችን ከእርሱ ጋር ምን እንዳረገ እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለዚህ ሞቱን ስንቀበል ከእሱ ጋር ሞታችንን ስንቀበል ከእሱ ጋር ደግሞ ሞቱ ወደ ሕይወቱ ስለሚወስደን ከሞቱ ጋር ያለው ነገር በሞት በጣም ተነስተዋል፣ ከጌታ ጋር እንገናኛለን። የሚደንቃችሁ በርካታ የእግዚአብሔር ሰዎች ከመጽሐፍ ቅዱስ ውስጥ ያሉትንም ጨምረን ውድ ወገኖቼ በሕይወታቸው አስደናቂ ኑሮ ለመኖራቸው ምክንያት ለጌታ ለኢየሱስ ክርስቶስ ሞት፣ በሞቱ ለሞቱት ሞት የሚሰጡት ስፍራ ወሳኝ እንደሆነ የማያይ ሰው የለም። እግዚአብሔር የተመሰገነ ይሁን። የጌታ ኢየሱስ ክርስቶስ ሕይወት በምንድን ነው የሚሰራው? ምን መስራት አለበት? መጀመሪያ ምን መስራት አለበት? ገብቶኛል። እግዚአብሔር የተመሰገነ ይሁን። እኔ ባለሁበት ሀገር ሰዓት እላፊ የለም፣ ታክሲ አይጠፋም፣ ምን አይልም። ስለዚህ ጨለማና ብርሃን ብዙ ጊዜ አንድ ይሆናሉ። እግዚአብሔር ስም ብሩክ ይሁን። በጣም እግዚአብሔር ይባርካችሁ። ስለዚህ አንድ ነገር ላጠናቅላችሁ፣ የጌታ ኢየሱስ ክርስቶስ ሕይወት እንዲሰራ ምን ያስፈልጋል? ኢየሱስ ክርስቶስ በሞቱ እኔና እናንተን ምን ያደርገናል? ከአሮጌው ሰው ይለየናል። የጌታ ካልሆነው ነገር ይለየናል። ክብር ለእግዚአብሔር ይሁን። ሞታችንን ስንቀበል የኔና የእናንተን ሞት የግል ሞት አንሞትም። የማንን ሞት ነው የምንሞተው? በክርስቶስ ሞት ነው የምንሞተው። ይሄንን አምናችሁ ጌታ ኢየሱስ ክርስቶስን ብትጠብቁት፣ ተስፋ ብታረጉት፣ ኢየሱስ በትንሣኤ ሕይወት በእናንተ ውስጥ ያልፋል። ኢሚዲየት ሪስፖንስ ነው የሚኖረው በዚህ ውስጥ። ጌታ ኢየሱስ እኔ ለአሮጌው ሕይወቴ ተቀብሬያለሁ፣ እኔ ሞቻለሁ፣ አንተ በእኔ ሕይወት ልትኖር እድል ስላለኝ አመሰግናለሁ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ይህንን ሕይወት እግዚአብሔር እንድታስተውሉ ይርዳችሁ። ነገ ሐዋርያ ጳውሎስ በዚህ ሕይወት እንዴት እንደኖረ ይህ ትንሣኤ ሕይወት